from the conference center at Temple
Bayo Adarash Beit Maqdis Adababai Solde Katama ይህ የ183ኛው ግማሽ ዓመታዊ አጠቃላይ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን ጉባኤ ነው። ተናጋሪዎች ከአጠቃላይ ባለስልጣናት እና ሹሞች ተመረጡ ሲሆን እና የዚህ ክፍል ሙዚቃ በሞርሞን ተመረናክል ዘማሪዎች ይሆናል።
This broadcast is furnished as a public service.
ስርጭት የቀረበው እንደ ህዝብ አገልግሎት ቦንቬል ማከፋፊያ ሲሆን ካለ ፍቃድ ማባዛት መቅዳት ወይም ለሌላ ፕሮግራም መጠቀም የተከለከለ ነው።
President Dieter F. Uchtdorf.
President Dieter F. Uchtdorf በተቀዳሚ አመራራት ሁለተኛ ማካሪ ሆኖት ይህን ስብሰባ ይመራሉ።
Our dear brothers and sisters, we
ወጭና ህቶች እንኳን ለአራተኛው ክፍል የ183ኛው ግማሽ ዓመታዊ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን ጉባኤ መጣችሁ። ፕሬዝዳንት ቶማስ ኤስ ሞንሰን ይህን ስብሰባ ይመሩት እኔ ይህን ክፍል እንድመራ ጠየቁ። በዓለማት ደረጃ በሬዲዮ በቲቪ እና በኢንተርኔት ወይም በሳተላይት ማሰራጫ ለምትከታተሉ ሰላምታችን እና ቀርባለን። ያጠቃላይ ባለስልጣናት ጻፊዎችና አመራራትን ዛሬ ጠዋት በዚህ ጉባኤ እንደምገኙ እናስታውሳለን። የዚህ ክፍል ሙዚቃ የሚቀርበው በሞርሞን ታበልናክል ዘማሪ ሲሆን በማክ ዊልበርግ አመራር ስር ክሌ ክርስቲንሰን እና ሪቻርድ ኤሊያት ኦርጋን ይጫወታሉ። ዘማሪዎቹ ስብሰባውን የሚከፍቱት Sweet is the work በመሎ ሙዚቃ ሲሆን አሁን Rejoice the Lord is King በመሎ ያስደስቱናል። የመክፈቻ ጸሎትም ከዛ የሚደረገው በእህት ሸርሊ ኤስፔን በልጆች ክፍለ ጊዜ ሁለተኛ ማካሪ በሆነችው ይሆናል።
Our dear heavenly Father.
ወድስ ማባታችን ሆይ
ከነዚህ አስደናቂ ዘማሪዎች ጋር ልባችንንና ድምጻችንን ከፍ አድርገን አንተን እናመሰግንና ለልጅን ምስጋና ለማቅረብ ከነሱ ጋር እንድንሆናለን። አዳኛችን ኢየሱስ ክርስቶስ የኛ ጌታና ንጉሳችን ነው። ለነቢያችን ፕሬዚደንት ቶማስ ኤስ ማሰን እናመሰግናለን። ለእነርሱና ለእርሳቸውና ለ12ቱ ሐዋርያትና ለእርሳቸው አማካሪዎችም እንጸልያለን። መንፈስህ በዚህ ጉባኤ በሚሳተፉት ጋር እንዲሆኑ እናም ከኛ ጋር እንዲሆን እንጠይቃለን። መጽናናትና ሰላም ለሚፈልጉትና እውቀትንም ለማግኘት ለሚፈልጉትም መንፈስህ ከእነሱ ጋር እንዲሆን እንጠይቃለን። ምስክራችን እንዲጠናከርም እንጠይቅም በኢየሱስ ክርስቶስ ስም ነው። አሜን።
The choir will now sing.
ማሪዎቹ አሁን Master the Tempest is Raging የሚለውን ይዘምራሉ። ከሙዚቃ በኋላ በተቀዳሚ አማራራት አንደኛ ማካሪዮኑት ፕሬዚዳንት ሄነሪ ቢ አይሪንግ ንግግር ያሰሙናል። ከሳቸውም ቀጥሎ የ12ኛ ሐዋርያ አባል ሽማግሌ ዳሊን ኤች ኦክስ ንግግር ያሰሙናል። ከዚያም የወጣት ሴቶች ፕሬዚዳንት እህት ቦኒ ኦስክስ ንግግር ያደርጋሉ።
Shadow of the
this year,
Baziamet, our first two grandchildren, የመጀመሪያዎቹ ሁለት የልጆቻችን አገቡ. በትንሽ አመት ውስጥ ወደ 10 የሚጠጉ ያጉትና ያክስት ልጆቻችን በግርሙ በዓለም በየቤተሰብ ምስረታዊ ውስጥ የሚሳተፉበት ነጥብ ላይ ደርሰዋል. ያም ደስታ እነርሱን ለምክር ሲጠይቁኝ ጥልቅ ምርምር ውስጥ እንዲገባ አድርገውኛል. ምን አይነት ምርጫ በመርጥ ነው ወይም ደስታ የሚመራኝ? እናም በሌላ መንገድ ምን አይነት ምርጫዎች ናቸው እንደ አለመደሰቱ የሚመሩኝ ብለው ይጠይቁኛል. በስመ አባታችንና እያንዳንዳችን ልዩ አድርጎናል. ሁለታችን ተመሳሳይ ልምድ አይኖረንም። ሁለት ቤተሰቦችም አንድ አይደሉም። ስለዚህ ቤተሰብ ሕይወት ውስጥ ደስታን እንዴት እንደመምረጥ እንደሚቻል ምክር መስጠት አስቸጋሪ ቢሆንም አያስገርምም። የሰማይ አባት ግን አንድ አይነት የደስታ መንገድ ለሁሉም ልጆቹ አስቀምጧል። ሁኔታችንና ልምዳችን የሆነው ቢሆንም አንድ አይነት የደስታ እቅድ ብቻ ነው ያለን። ያም እቅድ የእግዚአብሔርን ትእዛዛት በሙሉ መከተል ነው። ለሁላችንም ስለ ትዳር የሚያስቡበትም የልጅ ልጆችንም ጨምሮ አንድ ትእዛዝ አለና ፈተና አልፈን እና ወደ ደስተኛ የቤተሰብ ኑሮ የሚመራንን ነው። ለሁሉም ግንኙነት ተግባራዊ ይሆናል። ሁኔታዎቹም የሆነም ቢሆን በቅዱሳት መጻሕፍትና በጊዜያችን ባሉት ነቢያት ትምህርት ውስጥ ተደጋግመዋል። የመጽሐፍ ቅዱስ የጌታ ቃል ለዘላለማዊ በደስታ ለመሆን የሚፈልጉ ይህንን ይመክራል። ከእነርሱ አንድ ሕግ አዋቂ ሊፈትነን ነው። ከእነርሱ አንዱ ሕግ አዋቂ ሊፈትነው፣ መምህር ሆይ ከሕግ ማናቸኛዎቹ ትእዛዝ ታላቅ ናቸው ብለው ጠየቀው። ኢየሱስም እንዲህ አለው፣ እኔ አምላክህን በጌታ አምላክህን በፍጹም ልብህ በፍጹም ነፍስህ በፍጹም ሐሳብህ ውደድ። ታላቁና ፊተኛዋ ትእዛዝ ይህች ነች። ሁለተኛይቱም ይህች ትመስላለች። እርሷም ባልንጀራህን እንደ ነፍስህ ውደድ የምትለው ናት። እነዚህ ሁለት ትእዛዛት ሕጉም ሁሉ ነቢያትም ተሰቅለዋል ይላል። ከዚህ ቀላል ቃል የትኛው ምርጫ ቤተሰብ ደስታን እንደሚያመጣ የተማርኩትን ማጠቃለሉ ከባድ አይደለም። በጥያቄ ልጀምር። የትኛውን ምርጫ ነው ጌታን በሙሉ ልቤና መስፈይ እና ማይምሮዬ እንድወደው የሚመራኝ? ለእኔ በጌታ ኃጢአት ክፍያ አማካኝነት የይቅርታ ደስታን ሲሰማኝ ይችላል። ከብዙ ዓመት በፊት አንድ ወጣትና እኔ በአልበከርኪ ኒው ሜክሲኮ የምናስተምረውን ባጥምቄ ነበር። ውሃ ውስጥ ከትቼው አወጣሁት። ቁመቱ ከእኔ እኩል መሆን አለበት፣ በጆሮዬ ቀጥታ ላይ ነበር የተናገረው። እምባው በፊቱ ላይ ይወርድ ነበርና በደስታ ድምፁም ይህን አለኝ፣ ንጹህ ነኝ፣ ንጹህ ነኝ። ተመሳሳይ የደስታ እምባዎችን የእግዚአብሔር ሐዋርያት ቃሎችን በደገመው ሰው ዓይን ላይ አይቻለሁ። እሱም አላት፣ ከቃለ መጠይቅ ጥያቄ በኋላም በጌታ ስም እምርሻለሁ፣ በራሱ ጊዜ ግን እና መንገድ ይቅር ይልሻል። እናም አደረገው። ጌታ ለምን ኃጢአት ይቅር ሲባል እንደማያስታውሳቸው አይቻለሁ። በኃጢአት ክፍያ ኃይል የማውቃቸውና የምወዳቸው ሰዎች አዲስ ሲሆኑ የኃጢአተኞች ተጽዕኖ ሲወገድም ተመልክቻለሁ። ልቤ ለአዳኝና ለወዳጆቹ አባላት በፍቅሩ የተሞላ ነው። ያ ታላቅ በረከት የማስበላቸው ሰዎች እሱ ብቻ ወደሚሰጠው የኃጢአት ስቃይ ፈውሳ እንዲሄዱ እንደ በመበረታታት የመጣ ነው። እዚህም ነው የምንወዳቸው ጥሪያቸው እንዲያጎሉና እንዲቀበሉ የሚወተውታቸው። ያም ምርጫ ለቤተሰብ ደስታ ዋና ቁልፍ የሆነ ነው። የሕይወት ግፊት ጌታን ከማገልገል ቸልተኞች እንድንሆን ያደርገናል። አንዳንዶቹ ጥሪዎች አስፈላጊ ሳይመስሉ ይቻላሉ። ነገር ግን የኔ የቤተሰቤ ሕይወትን ዲያቆኖችን ለማስተማር በተቀበልኩበት ጥሪ ተለውጠዋል። እነዚህ ዲያቆኖች ለአዳኝ ያላቸውንና አዳኝ ለነሱ ያለውን ፍቅር ተሰምቶኛል። በቀደም በኩል የአካባቢና የሚሻል ፕሬዚደንት ውስጥ ሕይወት ውስጥ አይቻለሁ። ይህን ለውጥ አይቻለሁ። ሌላም አይቻለሁ። ቄስና የሰባዎቹ ሆኖ በአደጋ ተጎድቶ የነበረውን ልጅ እንዲረዳ በጌታ ሲደረግ አይቻለሁ። የአገልግሎት አእምሮችም የብዙ ሕይወቶችን ነክተዋል፣ እናም ለአዳኝ ያላቸውን ፍቅር ጨምረዋል። ሌሎችን በማገልገል የመንፈስ ቅዱስን ጓደኝነትን እናገኛለን። በእሱ አገልግሎት ስኬት በኃይላችን ውጪ የሆነ ታምራትን ያመጣል። አመፀኛ ልጅ ያለውም ወላጅ ይህ እውነት እንደሆነ ያውቃሉ። የቤት ለቤት መምህር ያገኛትም ባልዋ ትተዋት ሲሄድ ያሰበችውን ሴትም እንደዚሁ ነበረች። ሁለቱም አገልግሎት በዛ ጠዋት ለመንፈስ ቅዱስ ረዳትነትን መጸለያቸውን ያመሰግናሉ። በመንፈስ ቅዱስ ጓደኝነት ብቻ ነው በጋብቻ ውስጥ ያለውን ችግሮች መኖርን የምንችለው። የአንድነት ተአምራት የሰማት ረዳትነትን ያስፈልገዋል፣ ጊዜንም ይወስዳል። ግባችን በሰማይ አባትና በአዳኝ መገኝ አንድ ላይ ለዘላለሙ ለመኖር ነው። አባቴና እናቴ አንድ አይነት አልነበሩም። እናቴ ዘፋኝ እና የጥበብ ሰው ነበረች። አባቴ ኬሚስትሪን ይወድ ነበር። በአንድ ኮንሰርት ላይ እናቴ አባቴ ጭብጨባውን ከመጀመሩ በፊት ተነስቶ ሊሄድ ሲል አይታው በጣም ገረማት። የት እንደሚሄድ ጠየቀችው። በየዋህነት መልሱ ይህን አለቀ አይደለም አለ። የመንፈስ ቅዱስ ደግነት ነው ከእሷ ጋር ደጋግሞ ያስመለሳት። እናቴ ኒውጀርዚ ውስጥ ለ16 ዓመት ትኖር ነበር። አባቴ ጥናቱን እያደረገና ኬሚስትሪን እያስተማረ ቤተሰቡን እንዲረዳ ትረዳውም ነበር። ለእሷ ባሏ ከሞተባት እናቷ ጋር ካላገባችው እህቷ መለየቱ መሥዋዕት ነበረ። ሁለቱም እናቴና ኒውጀርዚ እያለች ሞቱ። ያን ብቻ ነበር እናቴ ስታለቅስ ያየኋት። ከዓመታት በኋላ አባቴ ዩታ ውስጥ ሥራ አገኘ። እናቴንም ጠየቃት። በየዋህነት ሚልድሬድ ምን ይመስልሻል ማድረግ ያለብን አለችው። እሷም ሄንሪ ጥሩ የመለሰውን አድርገዋለችው። ከዛም ሥራውን ሳይቀበል ቀረ። በሚቀጥለው ቀን ደብዳቤ ጻፈችለት። አሁንም ከብዙ ዓመታት በፊት የሚችል ከሆነ ከቤተሰቦች ቀርቦ እንድትኖር እንደሚፈልጋት ቃል ገብቶላት ነበረ። የልቧን ፍላጎትም አላወቀውም ነበረ፣ ምክንያቱም ያን ያለችውን አላስታወሰም ነበርና። ከዛም አስቸኳይነት ሥራውን እንደሚቀበል ደብዳቤ ጻፈ። እሱም እንዲህ አላት። ሚልድሬድ ለምን አልነገርሽኝም አላት። እሷም ማስታወስ ነበረብህ አለችው። ከዛም ከኋላ ወደ ዩታ ያደረገውን ለውጥ የራሱን ምርጫ እንደሆነ ነገር ተናገረው። የአንድነት ተምሮ ተቀብለዋል። መንፈስ ቅዱስ አማካኝነት አባቴ ቢያስታውስ ኖሮ ይበልጥ ጥሩ ይሆን ነበር። ነገር ግን መንፈስ ቅዱስ ልቡን አራርቶ የእሷ ምርጫ የእሱ እንዲሆን ፈቅደዋል። የሰማይ አባት ሁላችንም ያውቀናል፣ እናም የወደፊት ዕድላችንን ጭምርም ያውቃል። የምናልፍባቸውን መከራዎችን ያውቃቸዋል። ልጁንም ልኮ ከፍተኛ እንዲወጣ ያደርገዋል። የሰማይ አባት የመንፈስ ልጆች እንዳሉት እናውቃለን። ኃጢአትና ደስተኛ ለመሆንን የሚመርጡም ናቸው። ለዛ ነው አንደኛ ልጁን እንዲያድናቸው የላከው። ታላቁ የፍቅር ድርጊት በሁሉም ፍጥረትም እዚህ ነበር። ለዛም ነው የእግዚአብሔር ረዳትነት መጠበቅ ያለብን። ለዘላለማዊ ሕይወት እንዲያዘጋጅንና ከአባታችን ጋር እንድንኖር እንዲያደርገን ነውና። የቤተሰብ ሕይወትን ይፈትናል። ያ ነው እንደ አንድ የእግዚአብሔር ዓላማ። ይህም የሟችነት ስጦታ ሲሰጠ እንዲያጠናክርና በፈተና ውስጥ በማለፍ ነው። ደስታና ታላቅ ሐዘን እና ፈተናዎች የምናገኛቸው ቤተሰብ ውስጥ በተለየ እውነት ይሆናል። ፕሬዚደንት ጆርጅ ኪው ካነን እግዚአብሔር እንዴት እናንተና እኔ እና የእኛ ልጆች ለሚያስቡትን ፈተና እንዲዘጋጁ ተረድተዋል። እንዲህም አሉ፣ እኛ ሳንነሳ እግዚአብሔር የወደደው ነው የሚሆነው። ለሁላችንም ይጨነቃል። ሁላችንም ለማዳን ይፈልጋል። ለሁላችንም መላእክቶችን ኃላፊነት እንዲወስዱ ሰጥቶናል። በራሳቸውና በሌሎቹን ዓይን የማይንረባ ስንመልስ አንችልም። ነገር ግን እውነቱ የእግዚአብሔር ልጅ ነው። በእውነት መላእክቶች ሰጥቶናል። የማይታዩ ኃይሎችን ኃላፊነት ለእኛ ለሚወስዱና ያዩናንም እኛንም ያዩናል ይጠብቁናልንም።
Power and might charge concerning us, and they watch over us.
እነሱም እኛንም ይጠብቁናል፣ እኛም ያዩናል። ፕሬዚደንት ካነን ያስተማሩት ትክክል ነው። ማረጋገጫ ያስፈልጋቸዋል። ልክ እኔ እንደፈለግኩትምና እንደተማርኩትም ይሆናል። የምወደው የሰው የኃጢአት ክፍያ እንደሚፈልገው እና ኃይል እንዲሰማው ጸለይኩኝ። የሰዎች መላእክቶች ለእርዳታቸው እንዲመቱላቸውና በእምነት ጸሎታቸው ደግሞ መጥተዋል። እግዚአብሔር ሁሉንም ልጆች የሚያድንበትን መንገድ አዘጋጅቷል። ለብዙዎች ከሚወዳቸው ወንድሞች ወይም እህቶች ወይም ዕድመ አያቶች ጋር አንድ ላይ መኖርን ያካትታል። ከብዙ ዓመት በፊት አንድ ጓደኛዬ ስለ አያቱ ተናገረ። ሁሉም ሕይወት ኖራቸው ሙሉ ሕይወት ኖራቸው። ሁሉም የእግዚአብሔር ለጌታና ለቤተ ክርስቲያኑ ታማኝ ነበሩ። ግን አንዱ የልጅ ልጃቸው የወንጀል ሕይወትን መረጠ። በስተመጨረሻም ተፈርዶበት ወህኒ ገባ። ጓደኛዬ ያስታውስና የልጅ ልጇን እስር ቤትን መጠየቅ እየነዳት እያለቀሰች የጸለየችውን ጥሩ ሕይወትን ለመኖር ሞክረን እያለን ለምንድን ነው እሱ የመጥፎ የሚመስል የልጅ ልጅ ያለኝ? መልሱም በዚህ ቃላ ጭንቅላቷ ላይ መጣ። ለአንቺ የሰጠዋሽ አንቺ እንደምትችል ስለማወቅና እንደምትወጂው ስለማወቅ ነው አላት። ለሁላችንም ጥሩ ሕይወት ትምህርት አለ። በዚህ የተሰበሰብን ባለ ዓለም ውስጥ ለወላጆችና አያቶቻችን እና ለሁሉም የእግዚአብሔር አገልግሎት ቀላል አይሆንም። የእግዚአብሔር ልጆች ወደ ደስታ እና አናስገድዳቸውም። እግዚአብሔር ያንን እንዲያደርግ በሰጠን ነጻ ምርጫ አማካኝነት ነው። የሰማይ አባት ልጆችና የተወዳጅ ልጆች የእግዚአብሔር ልጆች የፈለጉትን ቢያደርጉም ቢሆኑም ይወዳቸዋል። የቱንም ከፋ ቢሆንም አዳኝ ለሁሉም ኃጢአት ዋጋውን ከፍሏል። ፍትሕ መሆን ቢገባውም እንኳን የይቅርታ ድፍ ፍትህን በማስቀየር መልኩን ዘግቷል። አልማለ ልጁ ኮሪያንተን ተስፋን ሰጥቶታል። ስለዚህ እንደ ፍትህ ከሆነ በዚህ በሙከራ ነው። አሁን በዝግጅት ወቅት ዋችንሳ ካልገቡ በቀር የዘን ህግ ተግባሪ ሊሆን አይችልም። በዚህ ሁኔታ ካልሆነ በስተቀር ምህረት የፍትህን ሥራ ካላጠፋች በስተቀር በስላ ሌላ ሊውል አይችልም። እናም የፍትህ ሥራ ሊጠፋ አይችልም። ከጠፋ ግን እግዚአብሔር አምላክ መሆን ያቆማል። ለልጆቼና ዘላለም ቤተሰቦች የሚፈልጉ ሁሉ መልእክት ታማኝ ደስታ ተረጋግጧል። በዓለም በፊት ወዳጆቹ የሰማይ አባትና ተወዳጆቹ ከሚያስቡት ጋር ሰርተዋል። እግዚአብሔር ለሁሉ ጊዜ የሚወዳቸዋል። በመንፈስ ዓለም ሳሉ ደህንነት እቅድ እንደተማሩ የማወቅ ጥቅም አላቸው። እነርሱና እናንተ ብዙዎቻችሁ ባለፉት ወቅት እምነት ነበራችሁ። በመንፈስ ቅዱስ ሁሉም እውነታዊ ውስጥ ታስታውሱ ይመጣል። በሌሎች ላይ ማስተዳደግ ማስገደድ ባይችልም ግን በሕይወታችን ውስጥ ማሳየት እንችላለን። ከለታል ወደ ቀን የተሰማይ አባታችን ተወዳጅ የቤተሰብ አካል መኖር የነበርን መሆን በማሰብ ማረጋገጫ መውሰድ እንችላለን። ከእግዚአብሔር እርዳታ ጋር ያንን ተስፋና ደስታ እንደገና ሊከሰማ ይችላል። ይህንን የምለው በኢየሱስ ክርስቶስ ስም ነው። አሜን።
Thank you, President Eyring.
President Eyring, namasaginal. And sisters speak. ወንድሞቼ እና እህቶቼ ስናገሩ በጣም ደስ ይለኝ። አስሩ ትእዛዛት ለክርስቲያንና ለአይሁዳን እምነት መሰረታዊ ነው። በነቢይ ሙሴ አማካኝነት እግዚአብሔር ለእስራኤል ልጆች ሰጥቷል። የመጀመሪያ ሁለቱ ትእዛዛት እንዴት መስገድ እንዳለብን ያሳያል። በመጀመሪያ ጌታን ከኔ በቀር ሌሎች አማልክት አይሆኑ ብሎ ከዘመናት በኋላ መምህር ሆይ ከሕግ ማናቸው ውስጥ ትእዛዝ ታላቅ ናት ብሎ ጠየቀው። እሱም ኢየሱስም እንዲህ ብሎ መለሰ። ፕሬዚዳንት አይሪንግ እንደመለሱት ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህም ውደድ ብሎ መለሰ። ከአስራ ሁለቱ ትእዛዛት ሌላኛው እግዚአብሔርን እንደማይኖረን አቅጣጫ በማስረዳት እንደ ልጅነታችን በሕይወታችን የትኛው የመጨረሻ ተቀዳሚነት እንዳለው ይለያል። የማንኛው ምሳሌ የተቀረጸውንም ምስል ለአንተ አታድርግ። ትእዛዝም በመቀጠል አታስገድድ፣ አታመልክታቸውም። ይህም የአካል ጣዖቶችን የሚመለከት ከማንኛውም ጊዜ የበለጠ መሠረታዊ ተቀዳሚነት ያለውን ያስረዳል። ትእዛዝንም ወይም ይህንንም በዕብራዊ መነሻ ትርጉም ጀሆቫም አስረዳ፣ ለምትወዱኝ ትእዛዜንም ለምጠብቁ ምሕረትንም የማደርግ እኔ እግዚአብሔር አምላክ አንተኛ አምላክ ነኝና። መቅናት የምለው ትርጉም የሚያነቃቃ ነው። በሕብራውያን መነሻ ትርጉም የራስ ስሜትን ማድረግና የጥልቀት ስሜት ማለት ነው። ሌሎች ጣዖቶችን ስናገለግል እግዚአብሔርን እናስቀይማለን። በዘመናችን የሃይማኖት ሰው እንኳ ቢሆን ከእግዚአብሔር ቅድሚያ ለየትኛው ነው ማገልገል ያለብን? በዓለም የጋራ የሆነውን ይህን አስታውሱ። ባህላዊና የቤተሰብ ልምዶች፣ ሌሎችን ያለማስቀየም፣ ለሙያ የማሳሳት ስሜት፣ ዓለማዊ ሀብት፣ የመዝናኛ ክትትሎች፣ ዝና፣ ኃይልና ክብር፣ እነኚህ ምሳሌዎች እኛን የማይመለከትን ከሆነ ምናልባትም ሌሎችን እንደምመለከት ሐሳብ መስጠት እንችላለን። መርሁ ከግላዊ ምሳሌዎች የበለጠ ጠቃሚ ነው። ይህ መርህ ቀዳሚነት መኖራችን አይደለም። በሁለተኛው ትእዛዝ የቀረበው ጥያቄ የመጨረሻ ቀዳሚነት ምንድን ነው? ተቀዳሚነት ላለው ጎንበስ በማለት ማገልገል ወይስ በእግዚአብሔር ቅድሚያ ጣዖቶችን ማምለክ ነው? የምትወዱኝ ከሆነ ትእዛዜን ጠብቁ ብሎ ያስተማረን አዳኝ ረስተናል? ከሆነ ተቀዳምነት ያለው በመንፈሳዊ ደንታቢስነት ተገልብጧል። በዘመናችንም የስድነት ፍላጎትን የተለመደ ነው። ለኋላኛው ቀን ቅዱሳን የእግዚአብሔር ትእዛዝ እግዚአብሔር ለልጆቹ ካለው የደህንነት እቅድ ጋር የምለያየ አይደለም። ይህም እቅድ አንዳንድ ጊዜ ታላቁ የደስታ እቅድ ይባላል። ይህም እንደ እግዚአብሔር ልጆች መነሻና መድረሻ እና ከየት እንደመጣን የት እንደምንሄድ ያስረዳል። የፍጥረታት ዓላማ እና የሟችነትን ሁኔታና የእግዚአብሔርን ትእዛዝ ጭምር ያስረዳል። እናም አዳኝ ለምን እንደሚያስፈልገን እና የሟችነት ሚና እና ዘላለማዊ ቤተሰብን ያስረዳል። እኛ የኋለኛው ቀን ቅዱሳን ይህ ዕውቀት የተሰጠን በዚሁ ዕቅድ ቀዳሚነት ያለውን ካልመሰረት ሌላ እግዚአብሔር በማገልገል ሌላ ጣዖቶችን በማገልገል አደጋ ላይ እንወድቃለን። እግዚአብሔር ለልጆቹ ያለውን ዕቅድ ማወቅ ለኋለኛው ቀን ቅዱሳኖች ስለ ጋብቻና ቤተሰብ ልዩ ገጽታን ይሰጣል። በቤተሰብ ላይ ትኩረት የምንሰጥ ቤተ ክርስቲያን በመባል በትክክል ታውቀናል። መንፈሳዊ ትምህርታችን የሚጀምረው በሰማይ ወላጆች ነው። ከፍተኛም ፍላጎት ሙሉ የሆነ የዘላለማዊ ሕይወት ለማግኘት ነው። ይህም የሚገኘው በቤተሰብ ግንኙነት መሆኑን እናውቃለን። የእግዚአብሔር ዕቅድን ለማሟላት በወንድና በሴት መካከል ያለው ጋብቻ አስፈላጊ እንደሆነ እናውቃለን። ይህ ጋብቻ ብቻ ነው አግባብ ያለው በምድር መውለድንና የቤተሰብ አባሎችን ለዘላለማዊ ሕይወት ሊያዘጋጅ የሚችለው። ጋብቻ የመውለድና ልጆችን የማሳደግ የእግዚአብሔር ዕቅድ አካል መሆኑን እንመለከታለን። ይህንንም እንድናደርግ ቅዱስ የሆነ የሥራ ዕድል ተሰጥቶናል። የምድርና ሰማይ ሀብቶች ልጆቻችንና የልጅ ልጅ ዘራችን መሆኑን እናምናለን። የቤተሰብ ዘላለማዊነት ሥራ በመረዳታችን ምክንያት በታሪክ ባህል ክርስቲያንና አይሁዳ በሆኑት ብዙ ምዕራባውያን ሕዝቦች የልደት ቁጥር ጎልቶ ማሽቆልቆል ያሳዝናል። አሜሪካ አሁን በታሪክ አነስተኛ የውልደት መጠን እንዳለው ተገልጸዋል። በብዙ አውሮፓና ያደጉ ሀገሮች የውልደት መጠን ከሚፈለገው በታች እንደሆነም ይገለጻል። ይህ የባህል መትረፍንና ሕዝቦችን ያስፈራል። በአሜሪካ የወጣት ጎልማሶች ዕድሜ ከ18 እስከ 19 ዓመት በ1960 ያገቡት አሁን በ2010 ዓመተ ምህረት 20 ከመቶ ዝቅ ብለዋል። የመጀመሪያ ጋብቻ አሁን በታሪክ ከፍተኛ ደረጃ ላይ ደርሶ ይገኛል። ለሴቶች 26 ዓመት፣ ለወንዶች 29 ዓመት ነው። በብዙ ሀገሮችና ባህል የቤተሰብ ባህላዊ ጋብቻ እናት አባትና ልጆች ከልማድ ለየት እየሆነ መጥተዋል። ከጋብቻ ይልቅ የሥራ ሙያ ክትትልና ልጆችን የመውለድ ምርጫ የብዙ ወጣት ሴቶች እየጨመረ በመሄድ የአባቶች አስፈላጊ ነገር መረዳት እየቀነሰ ሄደዋል። In the midst of these concerning trends, we are also በሚያስባባ አዝማሚያ መካከል ያለን የእግዚአብሔር ዕቅድ ለሁሉም ልጆች መሆኑን እንገነዘባለን። እናም እግዚአብሔርን በየትኛው ቦታ ሁሉንም ልጆች ይወዳል። የመጀመሪያው ምዕራፍ መጽሐፍ ሞርሞን እንደሚገልጸው የእግዚአብሔር ኃይል ቸርነትና ምሕረትን በምድር ባሉ ፍጡር ሁሉ ላይ እንደሆነ ነው። በኋላ ምዕራፉን እንደምትገለጸው ደህንነቱ ለሰዎች ሁሉ በነጻ ሰጥቷል። ሁሉም ሰው እንደ ሌላው ታድሏል እና ማንም አልተከለከለም። ቅዱስ መጽሐፍ እንደሚያስተምረው ለሁሉም ሰዎች ለለጋሽነትና ርኅራሄ እንድኖረን ኃላፊነት አለብን።
We are also respectful of the religious beliefs.
የሁሉንም ሰዎች ሃይማኖት እምነት ክብር መስጠትም ይኖርብናል። ምንም እንኳ ብዛት ያላቸው በእግዚአብሔር የማያምኑትም ጭምር ማክበር አለብን። እግዚአብሔር በሰጣቸው የመጫ ኃይል ብዙዎቹ ከኛ እምነት ተቃራኒ ናቸው። ነገር ግን ሌሎች የሃይማኖታችን እምነት በእኩል ክብር መስጠት እንዳለባቸው ምኞታችን ነው። እምነታችን ለእያንዳንዱ ልዩ ምርጫዎች ባህሪ ከነሱ የበለጠ እንደሚያስገድድ መረዳት አለባቸው። ለምሳሌ ለደህንነቱ እቅድ መሰረታዊ አካል እግዚአብሔር የግብረ ሥጋ ግንኙነት በተጋቡ ባልና ሚስት መካከል መሆኑ እንዳለበት ዘላለማዊ ደንብ መመስረቱ እናምናለን። ነፍስን የመፍጠር ኃይል እግዚአብሔር ለልጆቹ ከሰጠው ስጦታዎች የበለጠ የተሞገሰ ኃይል ነው። እግዚአብሔር በመጀመሪያ ትእዛዝ ለአዳምና ሕዋን እንደ ሰጠው ግዴታ ሰጣቸው። ነገር ግን አላግባብ አለመጠቀማቸው ሌላ አስፈላጊ የሆነ ትእዛዝ ሰጥቷል። በንጽህና ሕግ ላይ ትኩረት የምንሰጠው የእግዚአብሔር እቅድ ለማሟላት ነፍስን የመፍጠር ኃይል መረዳታችን ላይ ተረድተናል። ከጋብቻ ውጪ በወንድና ሴት መካከል ነፍስን የመፍጠር ኃይል በየትኛውም ደረጃ ኃጢአትና እግዚአብሔር ለልጆቹ ላለው ዘላለማዊ ሕይወት እቅድ ተቃራኒ ነው። የንጽህና ሕግ አስፈላጊነት አያይዘን የጋብቻ ምሳሌ በአዳምና ሕዋን የተመሠረተ እንደሆነ እና በእግዚአብሔር ደንብ ወንድና ሴት መካከል ያለው ነፍስን የመፍጠር ግንኙነት ለዘመናት እየቀጠለ በመሆኑ ነው። እናም ልጆቹን ለመንከባከብ ነው። ከሌላ ሃይማኖት ወይም ድርጅቶች ጋር ግንኙነት ያላቸው ብዙ ሰዎች የጋብቻን ተፈጥሯዊ አስፈላጊነት ከእኛ ጋር ይስማማሉ። አንዳንዶቹ በሃይማኖት መሠረታዊ ሕግጋት እና ሌሎች ለሕዝብ የተሻለ የሆኑ በማሰብ ነው። እግዚአብሔር ለልጆቹ ያለውን እቅድ መረዳታችን ከጋብቻ ውጪ ስለ ተወለዱት ልጆች ብዛት ለምን ጭንቀት እንዳሳደረብን ያስረዳል። በአሁኑ ወቅት በአሜሪካ 41 ከመቶ የተወለዱ ልጆችና ያለ ጋብቻ አንድ ላይ የሚኖሩ ባለፉት ግማሽ ዘመን በከፍተኛ ደረጃ እየጨመረ ሄደዋል። ባለፉት 50 ዓመታት ሳይጋቡ አብሮ መኖር በጣም አነስተኛ ነበር። አሁን ሳይጋቡ አብሮ መኖር ወደ 60 ከመቶ እየበለጠ ነው። ይህ በተለይም በወጣቶች ዘንድ ተቀባይነት አለው። በቅርቡ ጥናት እንደሚያስረዳው 50 በመቶ በተለይም ከ13 እስከ 19 ዓመት ዕድሜ ያላቸው ከጋብቻ ውጪ የተወለዱ መሆናቸውን ያስረዳል። ብዙ የፖለቲካና ሚዲያ ግፊት ከእግዚአብሔር ትእዛዝ ጋር ተቃራኒ የሆነውን ስለ ግብረ ገብነት ባህሪን የጋብቻን ዓላማና ልጅ መውለድ ለመለወጥ ግፊት ላይ ናቸው። ይህ ግፊት በአንዳንድ ግዛትና ሀገር በአንድ አገር ሌሎችም የጾታ አንድ አይነት ጾታ ያላቸው እንዲጋቡ አድርገዋል። ሌሎችም ግፊት የጾታን ግራ ያጋባል ወይም የእግዚአብሔር ታላቅ የደስታ እቅድን ለማሟላት አስፈላጊ የሆነውን በወንዶችና ሴቶች መካከል ያለውን ልዩነት ተመሳሳይ ያደርጋል። የእግዚአብሔር እቅድና ሕግጋት መረዳታችን የዚህን አይነት ባህሪን ችላ አለማለት ወይም ይህን የምፈቅድ ሕግ ትክክል ነው ማለት ዘላለማዊ አመለካከትን ይሰጠናል። ሌሎች ድርጅቶች ደንቦችና ሕግጋቶች እንደሚለውጡ የእኛ መመሪያ በእግዚአብሔር እውነታ ላይ የተመሠረተ በመሆኑ የምለወጥ አይለወጥም። የ12ኛው የእምነት መመሪያችን ለመንግሥትና ሕግ ታዛዥ መሆን እንዳለብን ይገልጻል። ነገር ግን እግዚአብሔር ግብረ ገባዊ ያልሆነ ያለውን የሰው ሕግ ግብረ ገብ ነው ማለት አይችልም። ከፍተኛ ደረጃ የነውን ለእግዚአብሔር አገልግሎት ፍቅር የሚያስፈልገው ለተለመደው ባሕርያችን ሕጉን እንመለከታለን። ለምሳሌ እኛ ዝሙት አለመፈጸም በመለኮታዊ ትእዛዝ ስር ነን። ምንም እንኳ ይህ በግዛት ወይም በሀገር በሕግ ፊት ወንጀል ባይሆንም ዝሙት ከጋብቻ ውጪ መለኮታዊ ትእዛዝ ነው። በተመሳሳይም የአንድ አይነት ጾታ ጋብቻ ሕግ የእግዚአብሔር የጋብቻ ሕግን ወይም ትእዛዙን አይለውጥም። እኛ እግዚአብሔርን ለመውደድና ትእዛዙን ለመጠበቅ እናም ሌሎች ጣዖቶችን ወይም በዘመናችን ጊዜና ቦታ ታዋቂ የሆኑትን እንኳ አለማመልክ በቃል ክዳን ስር ነን። በዚህ ቁርጥ ሐሳብ አለመረዳት ምናልባትም ስሞታ፣ አከራካሪነት ወይም የአድሎ ስቃይ ሊያጋጥመን ይችላል፣ ወይም የሃይማኖት ነጻነት ልምምድ ወረራ ሊያጋጥመን ይችላል። ይህ ከሆነ መጀመሪያ ተቀዳሚ የሆነውን እግዚአብሔር ማገልገል ማስታወስ አለብን። የቀድሞ ሰፋሪዎቻችን በጽናት እንዳሳዩን የግል ጋሪያችን ወደፊት መግፋት አለብን። የፕሬዚዳንት ቶማስ ኤስ ሞንሰን ትምህርት ይህን ሁኔታ ይመለከታል። የዛሬ 27 ዓመት ጉባኤ ላይ ይህን በድፍረት ገልጸዋል። በሐሳብ ለማይስማሙት እምቢተኝነት ለማሳየት ጉብዝና ይኑረን። ለመርህ ለመቆም ጉብዝና ይኑረን። የእግዚአብሔር መጽደቅ ፈገግታ ለሚያመጣ እንጂ ለድርድር ጉብዝና አያስፈልግም። ጉብዝና ነዋሪ ነው። እናም በፈቃደኝነት እንደ ወንድ መሞት ብቻ ሳይሆን አግባብ ባለው ቆራጥነት መሞት የሚማርክ ምግባር ነው። የሞራል ፈሪ የሚያውቀውን ትክክለኛ የሚያደርገውን ነው የሚያደርግ ነው። ምክንያቱም ሌሎች ስለማጸቅ ወይም ስለምስቁበት ነው። ሁሉም ሰዎች ፍራቻ እንዳለባቸው አስታውሱ። ነገር ግን ፍራቻ በክብር የሚጋፈጡት ጎበዝም ናቸው። የምድር ጊዜያዊ ችግሮች ታላቁን ትእዛዝና በፈጣሪ አምላካችን የተሰጠንን ተቀዳሚነት እንዳንረሳ ያድርገን ዘንድ ጸሎቴ ነው። ሰዎች ለማክበር ብለን በፍጹም ልባችን በዓለማት ላይ ማድረግ የለብንም። እኛ ነን እግዚአብሔር ለልጆቹ ያለውን ዕቅድ የምናውቀው። እኛ ቃል ክዳን ያደረግነው ግልጽ የሆነ ኃላፊነት አለብን። ዘላለማዊ ሕይወት ለማሟላት የምረዳን ጠቀሜታ ያለውን ፍላጎታችን በፍጹም መርሳት የለብንም። በቀደምነት ሌላ ጣዖት እንዳይኖረንም ያስፈልጋል። ከእግዚአብሔር አባትና ዳኛችን ኢየሱስ ክርስቶስ ማገልገል ቅድሚያ የሚመጣ ነገርም አይኖረንም። ይህን ቀደምነት እንድንረዳ እግዚአብሔር ይርዳን ዘንድ እናም ይህንንም በጥበባዊ ፍቅር መንገድ ስንከተል ለሌሎችም እንድረዱን ዘንድ ጸሎቴ በኢየሱስ ክርስቶስ ስም አሜን።
Brothers and sisters, what a humbling experience it is to stand at this pulpit where so many of the heroes of my life have stood.
I would like to share እውነተኛ መለወጥ የሚመጣው እውነት እንደሆነ የምናውቃቸውን ተዛዛቶች ስንተገብርና ለተለት ከመከራት ስኮራት ስንጠብቃቸው ነው። ከብሉይ ኪዳን ውስጥ ካሉ ታላቅ ጀግኖች መካከል አንዱ ነብዩና ጦረኛው ኢያሱ ነው። ሲመራቸው የነበሩትን የእስራኤል ልጆች እንዲህ ሲል ጋበዛቸው። የምታመልኩትን ዛሬውኑ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። የኢያሱ አዋጅ ወደ ወንጌል በእውነተኛነት መለወጥን ያሳያል። ለኢያሱም ሆነ ለሁላችን ወደ ወንጌል መለወጥ የሚመጣው የወንጌል መሠረተ ሐሳቦችን በጽድቅ በመኖርና ከጌታ ጋር ለገባናቸው ቃል ከኪዳኖች ታማኝ ስንሆን ነው። ከቤተሰቤ ታሪክ ውስጥ ከጀግኖች መካከል አንዷ ስለሆነችው የመለወጥ ታሪክን ላካፍላችሁ። ስሟም አግነስ ሆገን ይባላል። እናም እርሷና በኋላ በ1861 በስኮትላንድ ውስጥ ወደ ቤተ ክርስቲያን ተቀላቀሉ። በገዛ በተወለዱበት አገር ከባድ መሰደድን ሲገጥማቸው ከልጆቻቸው ጋር ወደ አሜሪካ ተጓዙ። ከብዙ አመታት በኋላ በኋላ ሞቶ አግነስ ከስምንት ልጆች ጋር ቀረች። እናም እነርሱን መግባ አልብሳ በማሳደግ ጠንክራ ሰላጅ የ12 አመት ታላቅ ወጣት ሴት ልጇ ኢዛቤል ለአንድ የቤተ ክርስቲያን አባል ላልሆነ ባለሀብት ለቤት ሰራተኝነት ለመቀጠር እድለኛ ነበረች። ኢዛቤል በትልቁ ቤታቸው ውስጥ እየኖረች ህፃናት ልጆቻቸውን በመጠበቅ ታግዝ ነበር። ለምትሰጠው አገልግሎት የተወሰነ ደሞዝ ለእናትየው በየሳምንቱ ይከፍሏታል። ብዙም ሳይቆዩ ቤተሰቡ አካል ሆና የዳንስ ትምህርት መማርን፣ አዳዲስ ልብሶችን የመልበስ ቲያትር የመከታተልን እድሎች አገኘች። ይህም እድል ኢዛቤል የሰራችበት ቤት ወደ ሌላ ክፍለ ሀገር እስከተዘዋወሩበት ጊዜ ድረስ በዚሁ መልክ ለአራት ዓመታት ያህል ቀጠለ። ይህች ችግርተኛና ብቸኛ እናት አስቸጋሪ ውሳኔ ከፊቷ ገጥሟታል። ነገር ግን ለደቂቃ እንኳን አላመነታችም። ከብዙ ዓመታት በኋላ በልጅ ልጇ የተጻፈውን ቃላት አዳምጡ። እምቢ እንድትል ፍቅሯ ባስገድዳት እንኳ የተሻለ ምክንያት አላት። ለወንጌል ስትል ከስኮትላንድ ድረስ ተጉዛለች። እናም ብዙ መከራዎችንና ችግሮችን አልፋለች። እሷ ይህንን ሁሉ ተጉዛ የመጣችበትን ዓላማ ልጇት እንድትጣጣሎስ በማንኛውም ሰብአዊ መንገድ አልፈቀደችም። ባለጸጋ ቤተሰብ የተቻላቸውን ድርድር ቢጠቀሙም ኢዛቤል እንዲፈቀድላት እያለቀሰች ስለምንም እንኳ አግነስ ጸንታ ቆመች። እንደምታስቡት የ16 ዓመቷ ወጣት ኢዛቤል ሕይወቷ የተበላሸባት መሰላት። ኢዛቤል ሆገን ቅድመ አያቴ ናት። በእናቷ ልብ ውስጥ ወገግ ብሎ ሲቃጠል ስለነበረው ምስክርነት እንዲሁም የልጅቷን የቤተ ክርስቲያን አባልነትን በዓለማዊ ነገር ላለመቀየር ስለነበራት የጸና እምነት ከምንም በላይ ምስጋና አለኝ። ዛሬ የእርሷ ትውልድ የሆኑ በመቶ የሚቆጠሩ የቤተ ክርስቲያን አባልነትን በረከት የሚቋደሱት አግነስ ለወንጌል በነበራት ጥልቅ እምነትና መለወጥ ምክንያት ነው። ወጣት ጓዶች፣ አደገኛ ጊዜ ውስጥ ላይ ነው የምንኖረው። እናም በየቀኑ እንደውም በየሰዓቱ በሕይወታችሁ እንድትወስኑ የተሰጣችሁ ጥሪ ዘላለማዊ ውጤት አለው። በዕለታዊ ሕይወታችሁ ውስጥ የምታደርጉት ውሳኔዎች በኋላ በእናንተ ላይ ምን እንደሚከሰት ያሳያል። እውነተኛ መለወጥ የወንጌልን እውቀት ብቻ ከማግኘት እናም የእነዚህን መሠረተ ሐሳቦች ምስክርነት ከማግኘት በላይ ነው። ወንጌልን ሳይኖር ምስክርነትን ማግኘት ይቻላል። እውነተኛ መለወጥ ማለት ግን ባመንነው ላይ ስንተገብር እና በውስጣችን ወይም በልባችን ታላቅ ለውጥ እንዲፈጠር ስንፈቅድል ነው። ትሩት ዘ ፌት በሚለው ትንሽ መጽሐፍ ላይ ወደ ወንጌል መለወጥ ሂደት እንጂ ክስተታት አይደለም የሚለውን እንማራለን። የምትለወጡት ክርስቶስን ለመከተል የጽድቅ ጥረት ስታደርጉ ነው። ጊዜን፣ ጥረትን እና ስራን ይጠይቃል። የእኔ ቅድመ አያት ወንጌል ለልጆቿ ከምንም በላይ አስፈላጊ እንደሆነ የጸና እምነት ነበራት። እናም ለወንጌል ስትል መስዋዕትነትን አደረገች። እስከ መጨረሻውም ጸናች፣ እንዲሁም በሕይወቷ ኖረች። የእርሷን መለወጥ የመጣው የወንጌል መሠረተ ሐሳቦችን በመኖር እና መስዋዕትነትን በመክፈል ነው። ተመሳሳይ የሆነውን በረከት ለመቀበል ተመሳሳይ የሆነውን ሂደት ማለፍ አለብን። አዳኛችን እንዳስተማረው ማንም ሰው የእሱን ፍቃድ ቢያደርግ ይህ ትምህርት ከእግዚአብሔር ዘንድ ይሁን ወይም ከእኔ ዘንድ እንደመነጨ ታውቃላችሁ ብሏል። አንዳንድ ጊዜ ይህንን ተግባር ከኋላ ጀምረን እንከውነው። ለምሳሌ የአስራትን ሕግ ለመኖር እፈልጋለሁ፣ ነገር ግን መጀመሪያ እውነት እንደሆነ ማወቅ አለብኝ እንላለን። የአስራት ወረቀቷን እንኳ ሳንሞላ ጸሎትን አድርገን ጌታ በምስክርነት እንዲባርከን ተስፋ እናደርጋለን። በዚህ መንገድ አይሰራም። ጌታ እምነትን ልምምድ እንድናደርግ ይጠብቀናል። የአስራትን ምስክርነትን ለማግኘት ሳናቋርጥ ሙሉና ታማኝ አስራትን መክፈል አለብን። ይህ መንገድ ለሁሉም የወንጌል መሠረተ ሐሳቦች የንጽህና ሕግ ይሁን፣ ላለባበሳችን ይሁን፣ ለጥበብ ቃል ይሁን ወይም ለጾም ሕግ ይሰራል። የወንጌል መሠረተ ሐሳብን መኖር ወደዛው እንድንለወጥ እንዴት እንደሚረዳን አንድ ምሳሌ ላካፍላችሁ። በስልሳዎቹ በወጣትነቴ ከትምህርት ቤቴ ብቸኛ የቤተ ክርስቲያን አባል ነበርኩ። ይህ ዘመን አብዮታዊ ጊዜና ባህላዊ ግብረ ገብነት የተካሄደበት ጎጂ እጽ የመጠቀምና የመጣው ይምጣ የሚባልበት ዘመን ነበር። ብዙዎች ጓደኞቼ መልካም ቢሆኑም በአዲሱ ባህል የድሮ ስነ ምግባር ጉድለት በሆነው ለመጠመድ ቀላል ሆኖላቸው ነበር። ሰውነቴን በአክብሮት መንከባከብ፣ ንጹህ አእምሮን መያዝ፣ ከሁሉም በላይ በእግዚአብሔር ትእዛዛት ላይ መተማመን ቤተሰቦቼና አስተማሪዎቼ አጥብቀው ያስተማሩኝ ነገር ነው። መጠጥ ያለበትን ቦታ ለመራቅ፣ ከሲጋራና ከጎጂ እጾች ላይ ነጻ ለመሆን ወሰንኩኝ። ያ ማለት በግብዣዎች ላይ አልተካተትኩም፣ እናም ወንዶችንም ለመተዋወቅ አልፈለግኩም። በወጣቶች ዘንድ ጎጂ እጾችን መውሰድ የዕለት ተዕለት ተግባር እየሆነ መጣ፣ እናም ጎጂነታቸው እንደ ዛሬው ይፋ አልወጣም ነበር። ብዙዎች ጓደኞቼ አእምሮን ከሚያዛባው እጽ ጉዳተኛ ሲሆኑ፣ ሌሎች ደግሞ ከፍተኛ ሱስ ያዛቸው። በቤቴ ስለ ጥበብ ቃል በመማሪያ አመሰገንኩኝ። እምነቴን በልማመድ ስኖረው ደግሞ ጥልቅ ምስክርነትን አዳበርኩኝ። በዚህ ጊዜ ነው ታዲያ እውነተኛ መለወጥ የሚጀምረው። ነቢዩ ሞሮኒ በመጽሐፈ ሞርሞ እንዳስተማረው እምነት ተስፋ ስለምናደርጋቸው ነገሮች እንጂ ስለምናቸው ነገሮች እንዳልሆነ ለዓለም አሳያለሁ። ስለሆነም ስላላያችሁ አትከራከሩ፣ እምነታችሁ እስኪፈተን ድረስ ምስክርነትን አትቀበሉምና። በዓለማችን ፈጣን ርካታ በሚፈልግበት ወቅት ላባችን ላልሆነው ሽልማትን ስንሻ እንገኛለን። ሞሮኒ የሚነግረን መጀመሪያ ተግባርን ካስቀደምን፣ ወንጌልን በመኖር እምነትን ከመለማመድ፣ ከዚያም በኋላ እውነተኝነትን ምስክርነትን እንቀበላለን። እውነተኛ መለወጥ የሚመጣው እውነተኛ እንደሆነ በምታውቁት ትምህርት ላይ መተግበርን ስትቀጥሉ ነው። በዚህ ጊዜ የቤተ ክርስቲያኗ ወጣት አባል መሆን ታላቅ ነገር ነው። ኑ ተከተሉኝ በሚለው እናንተም በዋናነት ወደ ክርስቶስ ወንጌል ለመቀየር የመጣው የወጣቶች መርሃ ግብር ላይ ለመሳተፍ እናንተ የመጀመሪያዎቹ ናችሁ። ወላጆቻችንና የወጣት መሪዎቻችን ምን ያህል በመንፈስ ቢመሩም ለራሳቸው መለወጥ ቅድሚያ ኃላፊነት አለባቸው። ማንም ሰው በእናንተ ፋንታ ወደ ወንጌል አይለወጥም እና ማንም አያስገድዳችሁም። በጸሎታችን ትጉ ስንሆን፣ ቅዱሳትን መጻሕፍትን ስናጠና፣ ቤተ ክርስቲያንን ስንከታተል፣ ሌሎችን ስናገለግል፣ ለቤተ መቅደስ ሥርዓቶች በብቁነት ስንዘጋጅ መለወጥ ይመጣል። የክርስቶስ ኢየሱስ ቤዛነትን ስንረዳ እና አዳኛችን እንደሆነ ስንቀበል፣ እንዲሁም የእሱ ቤዛነት በሕይወታችን እንዲሠራ ስንፈቅድ መለወጥ ይመጣል። የግል መለወጣችሁ በቤተ መቅደስ ኪዳን ቃል ኪዳን ለመግባት የወንጌል አገልግሎትን ለመስጠት፣ እንዲሁም የራሳችሁን ቤት እንድትመሠረቱ ያዘጋጃችኋል። ስትለወጡ የተማራችሁትን ለሌሎች ለማካፈል መሻት ይኖራችኋል። እናም ራስ በመተማመን በኃይል የመመስከር ችሎታችሁ ይጨምራል። በራስ በመተማመንና በድፍረት መመስከር በእውነት በመለወጣችን ምክንያት በፍጥሮ የሚመጣ ውጤት ነው። አዳኛችን ጴጥሮስን ሲያስተምረው ወደ ወንጌሉ ስትለወጥ ወንድሞችን አጠንክር አለው። ነቢዩና ጦረኛው ኢያሱን አስታውሱ። ብቻውን ተለውጦ የተቀመጠ ሳይሆን ያለ ድካም እስከ ሕይወቱ ፍጻሜ ድረስ የእስራኤል ልጆችን ወደ ጌታ ለማምጣት ተጋ። በብሉይ ኪዳን ስናነብ የእስራኤላውያን በኢያሱ ዘመን ሁሉ ጌታን አገለገሉ። በእውነት የተለወጠ ሰው የራሱን ነፍስ አድኖ እርሱን በሚያውቁት ላይ ጠንካራ ተጽዕኖ ያደርጋል። ወንጌልን መኖር እና በቅዱስ ቦታ ላይ መቆም ሁሌ የሚመች ወይም ቀላል አይደለም። ጌታ ኤማ ስሚስን ሲመክራት የምድር ነገሮችን ትተሽ የተሻለ ነገሮችን ፈልግ ያላት፣ በተሻለም ዓለም ላይ ያሉትን ነገሮች እንዲሁ ተነስተን ምን ያህል ታላቅ እንደሆነ ለመገመት እንደምንችል እገምታለሁ። ወንጌልን ለመኖርና ለመለወጥ በምናደርገው ጥረታችን እኛን ለመርዳት እና ሊባርከን ታላቅ መሻቱ የሆነ አፍቃሪ የሰማይ አባት እንዳለን እመሰክራለሁ። በወንጌል ትምህርቶች ላይ ስንተገብር፣ በዕለት ተዕለት ላይ ሥራ ላይ ስናውል እንለወጣለን። እንዲሁም በቤተሰባችንና በዓለም ላይ ብዙ መልካም ነገሮችን ለማከናወን መሳሪያ እንሆናለን። በዚ ዓላማ ላይ ለመድረስ በመናደርቀን ጥላታችን ሁላችንም እንድንባረክ ጸሎቴ ነው በኢየሱስ ክርስቶስም አሜን።
Thank you for these powerful messages.
እዚ በጣም ኃይለኛ በለሆነው መልእክት እናመሰግናለን። ዘማሪዎቹና ተሰብሳቢዎቹ በመቆም አንድ ላይ put your shoulder to the wheel የሚለውን ይዘምራሉ። ከመዝሙሩ ቀጥሎ የሰባኛው አመራራት ሽማግሌ ሪቻርድ ማንሰን ንግግር ያደርጋሉ። ከሳቸውም ቀጥሎ የ12ኛ ሐዋርያ አባል የሆኑት ሽማግሌ ሪቻርድ ጂ ስኮት ንግግር ያደርጉልናል። ከዚያም ዘማሪዎቹ ኦ ዲቫይን ሪዲመር የሚለውን ይዘምራሉ።
This is the 183rd semi-annual general conference.
ያ 183ኛ ግማሽ ዓመታዊ ሁለኛው ቀን ቅዱሳን ኢየሱስ ክርስቶስ ጉባኤ ነው።
Every morning when we wake up we face
የህይወት ፈተናዎች በየቀኑ ያጋጥሙናል። እነዚህ ፈተናዎች በተለያየ ሁኔታዎች ይመጣሉ። የሰውነት ፈተና፣ የችግር፣ የገንዘብ ችግር፣ የግንኙነት ችግር፣ የስሜት ፈተናና የእምነትም ትግል ይሆናል። በዚህ ለምናገኛቸው ፈተናዎች መፍትሄ ለማግኘትና ለማሸነፍ እንችላለን። ነገር ግን ሌሎችም ከዚህ ህይወትም እስከምንላፍ ድረስ ለመረዳትም ያስቸግሩና ለማሸነፍም የማይቻሉ ሊሆኑ ይችላሉ። መፍትሄ ለማግኘት የማንችልበት በጊዜው ስንጸናባቸው እናም መፍትሄ ለማግኘት የማንችልበት በመጽናት ስንቀጥል የምናገኛቸው መንፈሳዊ ጥንካሬዎች የህይወት ፈተናዎች ሲያጋጥሙንና በውጤታማነት ለመቋቋም እንድንችል እንደሚረዱን ማስታወሱ አስፈላጊ ነው። ወንደምና እህቶች የመድር ፍጥረትን ነድፎ ከርሱ ፊት ለዘላለም ህይወት በቁ እንዲያደርጉን የሚያስፈልጉንን የግል ትምህርቶችን ለማር እንድንችል የሚያደርግ የሚወደን የሰማይ አባት አለን። በጆሴፍ ስሚት ህይወት ላይ የነበረው ይህን እንደ ምሳሌ ያሳያል። ነቢዩ ከጓደኞቹ በሊበርቲ ሚዙሪ ለብዙ ጊዜ ወሮች ታስረው ነበር። በእስር ቤት እየተሰቃዩ እያለ ነቢዩ ጌታን በትሑት ጸሎት በቅዱሳን እንደሚሰቃዩበት እረት እንዲያገኙ ለመነ። ጌታም ጆሴፍ እና ሁላችንም የሚያጋጥሙ ፈተናዎች ለእኛ ጥቅም እንደሚሆኑ እንዲመልሶ ነበረ። ልጄ ሆይ ለነፍስህ ሰላም ይኑርልህ፣ ጭንቀትህና ስቃይህም ለጥቂት ጊዜ ቢሆን ነው። ከዚያም በመልካም ይህን ብትጸና እግዚአብሔር ወደ ዘላለም ላይ ክብር ያደርጋል። የሰማይ አባት በሕይወት የምንጓዘው ማንኛነታችን የሚፈትነን እንዲሁም አድርጓል። መልካምና ክፉ ተጽዕኖ ያጋጥሙናል እና ከዚያም የምንወስደው መንገድ እንድንመርጥ ነፃ ምርጫ ይሰጠናል። የጥንት ነቢይ ሳሙኤል እንዳስተማረው አሁን እኔ በመንፈስ በተወለድኩ ጊዜ ስላየኋቸው ነገሮች መናገር አቆማለሁ። እናም እንኳ ያየኋቸውን ነገሮች ባይጸፉም የጻፍኳቸው ነገሮች እውነት ናቸው ብሏል። የሰማይ አባት ደግሞ በሥጋዊ ምክንያት ሁልጊዜም ትክክለኛ ወይም ጻድቅ ምርጫዎችን እንደማንሠራ ያውቃል። ፍጹም ስላልሆኑና ስህተት ስለምንሠራ ወደ እርሱ ስለመመለስ እርዳታ ያስፈልገናል። የሚያስፈልገውን እርዳታ የሚመጣው በኢየሱስ ክርስቶስ ትምህርት ሳሌ እና በኃጢአት ክፍያ መሥዋዕት በኩል ነው። የአዳኝ የኃጢአት ክፍያ መሥዋዕት የወደፊት ደህንነታችንና ከፍት ማለታችንን በንሳ መግባት መሠረታዊ መርሆ በኩል ያረጋግጣል። በእውነትና በልቡ ንሳ ከመግባት የኃጢአት ክፍያ ንጹሕ እንድንሆን ፍጥረታችንን እንድንቀይርና ፈተናዎቻችንን በስኬታማነት እንድንጸናባቸው ሊረዳን ይችላል። ምጽዋት በኢየሱስ ክርስቶስ መንገድ ውስጥ የሚገኘው አስፈላጊ መሠረታዊ መርሆ ነው። ይህም አስፈላጊ የሚሆነው የወደፊት የዘላለም ሕይወታችን በጻድቅነት ለመጽናት ያለን ችሎታ ጋር የተያያዘ ነው። ሁለተኛው ኔፊ 31 ውስጥ ነቢይ ኔፊ እንደሚያስተምረው እኛ ኢየሱስ ክርስቶስ የተቀበለን ዓይነት የሚያድነን የጥምቀት ሥርዓትን በተቀበልንና ከዚያም የመንፈስ ቅዱስ ስጦታ ከተቀበልን በኋላ ነው። ስለዚህ የዘላለም ሕይወት የሆነውን ከሁሉም በላይ የሆነ የሰማይ አባታችን በረከቶችን ለመቀበል መጽናት የሚያስፈልገውን ሥራ ማከናወንና ከዚህ ጋር የተያያዘ ቃል ኪዳን መጠበቅ አለብን። እስከ መጨረሻ በጻድቅነት የመጽናት ችሎታችንን ከምስካራችን ጥንካሬ እና ከተቀየርንበት ስልቅነት ጋር የተያያዘ ነው። ምስክርነታችን የተነከረ ሲሆን እናም ወደ እግዚአብሔር ወንጌል በእውነት የተቀየረ ከሆንን ምርጫዎቻችን ከመንፈስ ቅዱስ የተነሳሱ በክርስቶስ ላይ የተመሠረቱና እስከ መጨረሻ ለመጽናት ያለን ፍላጎት የሚደግፉ ይሆናሉ። በሰውነት ለመጽናት ምን ያህል ጥረት እንደሚያስፈልግ የሚያሳይ ምሳሌ ላሳያችሁ እፈልጋለሁ። ከዚያ መንፈስ ለመጽናት የሚያስፈልገው ጥረትና ጋር አመዛዝነዋለሁ። በሚስዮን በማገልገል ስመለስ ካሊፎርኒያ ኮሌጅ ውስጥ በደንብ ለሚከበር አሰልጣኝ የቅርንጫፍ ኳስ ለመጫወት እድል ነበረኝ። ይህ አሰልጣኝ የቅርንጫፍ ኳስ መፎካከሪያ ጊዜ በመምጣቱ በፊት የሚጫወቱት በሰውነት የተዘጋጁ እንዲሆኑ የሚፈልግ ነበር። የምንሰለጥንበት አንዱ ነገር ቢኖር በትምህርት ቤቱ አካባቢ በሚገኘው ኮረብታዎች ላይ በተወሰነ ሰዓት በመፈጸም የምንሮጥበት መመሪያ ነበር። በዚህ ሩጫ መሞት መስሎኝ ነበረ። አሰልጣኙ ሩጫውን ለመፈጸም ያለውን ዓላማ ለማሟላት 2 ሳምንት መደበብን። ሩጫውን ለመፈጸም ብቻ ሳይሆን ወደ መጨረሻው መስመር ለመድረስ በፍጥነት መሄድ በጣም የሚያስደስት ስሜት ነበር። የቅርንጫፍ ኳስ በስኬት ለመጫወት ሰውነት በመልካም ሁኔታ መሆን ነበረበት። ሰውነት መልካም ሁኔታ እንዲሆን ማስደረግ ባላማ የመስራት ያለመቋረጥ መሞከርና ራስን መቆጣጠር የሆነ ዋጋ መክፈል ያስፈልጋል። መንፈሳዊ ጽናት ደግሞ የሚከፈልበት ዋጋ አለ። ይህም እንደዚህ አይነት ዋጋ ነው። ባላማ መስራት ያለመቋረጥ መሞከርና ራስን መቆጣጠር ነው። መስከራችንን በመልካም ሁኔታ እንዴን ለመተበቅ እንችላለን? የክርንጫፍ ኳስ ጨዋታ በቲቪ በመመልከት ሰውነታችን የክርንጫፍ ኳስ ለመጫወት የሚያስችለን ሁኔታ እንዲኖረን ለማድረግ አይችልም። በዚህ ተመሳሳይ መስከራችንን መልካም ሁኔታ እንዲኖረን ማድረጊያ በቲቪ አጠቃላይ ጉባኤ መስማቱ አይደለም። ኢየሱስ ክርስቶስ ወንጌል መሰረታዊ መርሆ ማጥናትና መማር ያስፈልጋል። በሕይወት ፈተና ሲያጋጥምንና ፍላጎታችንን ኢየሱስ ክርስቶስ ሰባይ ለመከተል ሲሆን በመንፈስ መዘጋጀትን በጣም አስፈላጊ ነው። በመንፈስ መዘጋጀት ማለት የመንፈስ ጥንካሬ አለን ማለት ነው። በመንፈስ መልካም ሁኔታ ላይ ነን ማለት ነው። በመንፈስ መልካም ሁኔታ ላይ ሆነን ሁልጊዜም ትክክለኛውን እንመርጣለን። በወንጌል የመኖር ፍላጎታችን ችሎታችንን የማይቀየርን ይሆናል። የማይታወቅ ጸሐፊ አንድ ጊዜ እንዳለው ወንዙ አጥቦ ሊወስደው የማይችለው አይነት ድንጋይ መሆን አለብን። በየቀኑ ፈተናዎች ስለሚመጡብን በየቀኑ መንፈሳችን መጠናከር አስፈላጊ ነው። የመንፈስ ጥንካሬ ስናገኝ የዓለም የሐሰት ባህሎች፣ የራሳችን የየቀኑ ግል ፈተናዎች በጻድቅ ለመጽናት ያለን ችሎታ ያለውን ላይ ተጽዕኖ የቀነሰ ነው። የመንፈስ ጥንካሬ ታላቅ ምሳሌ የሚገኘው ከቤታችን ታሪክ ውስጥ ነው። ከቅድመ አያቶቻችን ብዙ ታሪኮች መካከል የመጽናት የመልካም ጸባይ የሆነ ብዙ ምሳሌዎች ለማግኘት እንችላለን። በቤተሰቤ ታሪክ ውስጥ የሚገኘው ይህንን መርሆ ለማሳየት ይችላል። የአያቴ አባት ጆሴፍ ዋትሰን ማይሰን የተወለደው በ1856 ዓ.ም በህል ዮርክሻየር እንግሊዝ ውስጥ ነበር። ቤተሰቡ የቤተ ክርስቲያኑ አባል የሆኑ በእንግሊዝ ነበር። ከዛም ወደ ሶልት ሌክ ከተማ መጡ። ኢማ ፒከን በ1838 ዓመት አገባ። እናም የስምንት ልጆች ወለዱ። ከዛ ባለቤቱንና ስምንት ልጆቹን ለመደገፍ ወደ ተወለደችው እንግሊዝ በመሄድ በሚስዮን እንዲያገለግል ሄደ። ለሁለት ዓመት በእምነት ካገለገለ በኋላ ከጓደኛው ጋር በግልስቶስ እንግሊዝ ወደ ሰንበት ትምህርት በቢስክሊት ሲሄድ ቢስክሊቱ ጎማው ፈነዳ። ጎማው ፈንድቶ ለመጥገን እየሞከረ እያለ ወዲያ ወደቀና ሞተ። ጆሴፍ ዋትሰን ማይንስ በዚህ ሕይወት ልጆቹንና ባለቤቱን እንደገናም አላየም። አስከሬኑ ወደ ሶልት ሌክ ከተማ ለመመለስ ችለው ነበር። እናም ለቅሶ በዋተርሉ መሰብሰቢያ አዳራሽ ውስጥ ነበር። የአስራ ሁለቱ ሐዋርያት ቡድን አባል ሽማግሌ ኤንተር ደውሊ አይቨርሰን በለቅሶ ላይ ስለ ሕይወት፣ ሞትና መጽናት አስፈላጊ ትምህርት አስተምረው ነበር። ወንጌሉ የሚሰጠን ይህ ነው። ከሞት የምናመልጥበት አይደለም፣ ግን በትንሣኤ ባለን ተስፋ በኩል ድል ይሰጠናል። ይህም ለጆሴፍ ማይንስ የሚመለከት ነው። ሰዎች ሕይወታቸውን በጻድቅነት፣ በእውነት፣ በታማኝነት በመሆን ሕይወታቸውን አሳልፈው እንደሚሰጡ ማወቅ የሚያስደስትና የሚያረካ ደስታ የሚያሰኝም ነው ብለዋል። በአያቴ አባት ይታይ የነበረው የመጽናት እና የመንፈስ ጥንካሬ ምሳሌ እንድከተል ይህ የቤተሰብ ታሪክ ከምችለው በላይ እንድጥር አነሳስቶኛል። ጆሴፍ በሞቱ ምክንያት ሕይወቷ ከባድ ቢሆንም ባለቤቱ ኤማ እምነቷ ተነሳስቻለሁ። እምነቷን ጠንካራ ነበር። ምስክሯም ጠንካራ ነበር። የተቀየረችበትንም በሙሉ ነበር። ሐዋርያ ጳውሎስ እንዳለው እኛም እንግዲህ ሸከማችን ሁሉ ቶሎም የሚከበን ኃጢአትን አስወግደን በፊታችን ያለውን ሩጫ በትዕግስት እንሩጠው። በፊታችን ያለው ሩጫ በየጠዋቱ የምንነሳበት ፈተናዎች ናቸው። በምድር ላይ ያሉ ሩጫዎችን ለመሮጥ የነጻ ምርጫ መብታችንን ለመጠቀም እና በትክክል ስህተቶኛን በስህተት መካከል ለመምረጥ ነው። ያለመቋረጥ መሞከር፣ በዓላማ መስራትና ራስን መቆጣጠር የሆነ የዋጋ መክፈል ያስፈልገናል። በመንፈስ መልካም ሁኔታ ላይ መሆን አለብን። መንፈሳዊ ጥንካሬ ያስፈልገናል። ወደ እውነተኛ ቅያሬ የመራን ጠንካራ ምስክር ያስፈልገናል። እና በዚህም ምክንያት እኛ የሚያጋጥሙንን ፈተናዎች ለመቋቋም የውስጥ ሰላምና ጥንካሬ እያለን እናገኛለን። ስለዚህ በየጠዋቱ የምትነቁባቸውን ፈተናዎች ምንም ቢሆኑ በምታሳድጉት የመንፈስ ጥንካሬ ከእኔ ጋር ከጌታ እርዳታ ጋር ተያይዟል። በሩጫው መጨረሻ ላይ ሐዋርያት ጳውሎስ እንዲህ ያለብንን ልበ ሙሉነትን እንደሰድበታለን። በመሥዋዕት እንደሚደረገው የእኔ ሕይወት ይሰዋልና የሚሄድበትን ጊዜ ደርሷል። መልካሙን ግድያ ተጋድያለሁ። ሩጫውን ጨርሻለሁ። ሃይማኖቴንም ጠብቄአለሁ። ወደፊት የጻድቅ አክሊል ተዘጋጅቶልኛል። ይህም ጻድቅ ፈራጁ የሆነው ጌታ ያንን ቀን ለእኔ ያስረክባል። ደግሞ መገለጡን ለሚወደው ሁሉ ለእኔ ብቻ አይደለም፣ የሚያፈቅረንን እግዚአብሔርንም አመሰክራለሁ። እሱ ወደዚህ ምድር የእሱ ደስታ ታላቅ ዘላለማዊ ውድቀት ነው ያመጣን እንደሆነም አመሰክራለሁ። በውስጣችን ለመጽናት ጥንካሬ እንዲኖረን የጌታ መንፈስ ያነሳሳን ዘንድ የምጸልየው በኢየሱስ ክርስቶስ ስም ነው። አሜን።
Recently, I was blessed to meet with the most impressive group of youth from
በቅርቡ በጣም አስገራሚ ከሆኑ የአይዳሆ ወጣቶች ጋር በመገናኘት የተባረከ ነበር። አንድ መልካም ወጣት ሴት አሁን በህይወታቸው ከምን በላይ ምን ማድረግ ቢያደርጉ የተሻለ እንደሆነ ጠየቀችኝ። የክርስቶስ ቤዛነት ኃይል በህይወታቸው ማስተዋልን እንዲማሩ ምክሬን ለገስኩ። ዛሬ ታዲያ የዚህን ኃይል በክርስቶስ ቤዛነት አማካኝነት ስለምንቀበለው የግል ጥንካሬ አንዱን ጎን እገልጻለሁ። ከመጽሐፈ ሞርሞን ስለ አሞንና ወንድሞቹ ስለ ክርስቶስ ወንጌል አረመኔ ልበጠጣሮችና አስፈሪ ለሆኑ ሕዝቦች ሲያስተምሩ እናነባለን። አብዛኛዎቹ ተለወጡ እና የኃጢአተኝነትን ባህሪያቸውን ለመተው መረጡ። ስለዚህ መለወጣቸው ሙሉ ከሆኑ የተነሳ የጦር መሳሪያዎቻቸውን ቀብረው ዳግም ላለመጠቀም ከጌታ ጋር ቃል ገቡ። በኋላ ላይ ያልተለወጡት ብዙ ወገኖቻቸው መጥተው እነሱን መግደል ጀመሩ። በዚህን ጊዜ ታማኝ የነበሩት ሕዝብ የጦር መሳሪያዎቻቸውን ዳግም አንስተው መንፈሳዊ ሕይወታቸውን አደጋ ላይ ከመጣል ይልቅ ለጎራዴ ራሳቸውን አሳልፈው ለመስጠት ወሰኑ። ጻድቅ የሆኑ መሳሪያዎቻቸው ብዙ ሰዎች እንዲለወጡና የጸብ መሳሪያዎቻቸውን እንዲጥሉ አደረገ። በአሞን ምክንያት ጥገኝነት እንዲያገኙ ጌታ ወደ ኔፋውያን መራቸው። እናም ያመን ሕዝብ ተብለው ተጠሩ። ኔፋውያን ለብዙ ዓመታት ጠበቋቸው። ነገር ግን በመጨረሻ ላይ የኔፋውያን ወታደሮች ተሸንፈው ማለቅ ሲጀምሩ ተጨማሪ ጦር በጣም አስፈልጋቸው። ያመን ሕዝብ መንፈሳዊ ሕይወታቸው አስጊ ሁኔታ ላይ ሆነ። የጦር መሳሪያን ዳግም ላለማንሳት ለገቡት ቃል ታማኝ ነበሩ። ነገር ግን አባቶች ለልጆቻቸው ጥበቃን ለመስጠት ኃላፊነት እንዳለባቸው ተረዱ። ይህም ኃላፊነት የገቡትን ቃል ለመስበር ምክንያተኛ መሰለ። ጠቢቡ የክህነት መሪያቸው ሄለማን የገቡትን ቃል መስበር በጌታ ዘንድ ተቀባይ እንዳልሆነ ያውቃል። ከመንፈስ የተቀበለውን አማራጭ አቀረበ። ልጆቻቸው ተመሳሳይ ኃጢአት ስለሌለባቸው ቃል ኪዳን መግባት አላስፈለጋቸውም። ልጆቹም ትንንሽ ቢሆኑም እንኳን አካላዊ ጥንካሬ ነበራቸው። እናም ከሁሉም በላይ መልካም እና ጽኑ ንጹህ ነበሩ። በእናቶቻቸው እምነት ተበረታቱ። ነቢይ በነበረው መሪያቸው ምሪት እነዚህ ወጣቶች አባቶቻቸውን ተክተው ቤተሰቦቻቸውና ቤታቸውን ለመከላከል ወጡ። በዚህ አስቸጋሪ ውሳኔ ዙሪያ ያሉት ክስተቶች በእግዚአብሔር ልጆች ላይ የኢየሱስ ክርስቶስ ቤዛነት እንዴት የግል ጥንካሬን እንደሚያመጣ ያሳያል። የነዚህን አባቶች ለስላሳ ስሜትን ገምቱ። በዚህ አስፈላጊ ጊዜ ያለፈ ያመጽ ተግባራቸው እንዴት ሚስቶቻቸውንና ልጆቻቸውን ካደጋ መከላከል ባለመቻላቸው ምን ያህል ይስማቸዋል? ልጆቻቸው የሚጋፈጡትን ግፍ በማወቃቸው ራሱ ተደብቀው ሳይለቅሱ አይቀሩም። ልጆች ሳይሆኑ አባቶች ናቸው የቤተሰብ መከታ መሆን ያለባቸው። ለምንድን ነው በመንፈስ የተመሩ የክህነት መሪዎቻቸው የመዋጊያ ጦሮቻቸውን ከእንደገና የማውጣት ሐሳባቸውን የፈሩት? ነፍሳቸውን እንዳያጡ ነው። ጌታ እንዳወጀው ለኃጢአቱ ንስሐ ለገባው ይቅር ይባላል። እናም እኔ ጌታ ኃጢአቱን ደግሜ አላስተውሰውም። እነዚህ ታማኝ አባቶች ንስሐ ከገቡና በኢየሱስ ክርስቶስ ቤዛነት ከነጹ ቆይቷል። ስለዚህ ለቤተሰቦቻቸው ከለላ እንዳይሆኑ ለምንድን ነው ታዲያ የተመከሩት? በኢየሱስ ክርስቶስ ቤዛነት አማካኝነት መንጻት እንደምንችል መሰረታዊ ሐቅ ነው። መንጻትና መቀደስ እንችላለን። ሆኖም ግን ደካማ ምርጫዎቻችን ዘላቂ መዘዝ ይተውልናል። ንስሐን ለማሟላት ከሚያስፈልገው ደረጃ መካከል ዋናው የአጭር ጊዜና የረጅም ጊዜ መዘዞችን መሸከም ነው። ያለፈው ምርጫዎቻቸው እነዚህን የአሞናውያንን አባቶች ለምድራዊ ፍላጎት እንዲጋለጡና እንዲሁም ደግሞ ሰይጣን በደካማ ጎን ለመበዝበዝ እንዲሞክር አደረገ። ሰይጣን ያለፈውን የጥፋተኝነት ትውስታ ተጠቅሞ ወደ እሱ ተጽዕኖ አባብሎ ሊወስደን ይሞክራል። የእሱን ማባቢያ ለማራቅ ሁልጊዜ ንቁ መሆን አለብን። የታማኞቹ የአሞናውያን አባቶች ሁኔታ ይኸው ነው። ከብዙ የታማኝነት ሕይወት በኋላ እንኳ ራሳቸውን ካለፈ የኃጢአት ትውስታ መጠበቅ አስፈላጊ ነበር። በብዙ ጦርነቶች መካከል የጦር አለቃ ሞሮኒ የደከሙ ከተማዎችን ለማጠናከር ተናገረ። ለከተማዋ ቅርብ በሆነው ወንዝ በብዙ ጦርነቶች መካከል የጦር አለቃ ሞሮኒ የደከሙ ከተማዎችን ከአጥንት በሆነ ወንዝ ዳርቻ በጉድጓዱ በኩል እንጨት አጥር እንዲሰሩ አደረገ። እናም ከእንጨት በተሰራው አጥር ላይም ከጉድጓዱ አፈር በማውጣት አስቀመጡ። ዙሪያውንም በጠንካራ እንጨት ትልቅ ከፍታም እንዲኖረው እስከሚያደርጉ ድረስ እንዲሰሩ አደረገ። ጥንካሬን ለመገንባት የጦር አለቃ ሞሮኒ ደካማ የሆኑትን ከተማዎች መገንባት አስፈላጊ እንደሆነ ገብቶታል። እነዚህም የአሞናውያን አባቶች ተመሳሳይ ነበሩ። በታማኝ ሕይወታቸውና ባለፈው ጻድቅ ያልሆነ ባህሪያቸው መካከል ረጅምና ሰፊ ማጠናከሪያ አስፈልጓቸው ነበር። በጽድቅ ባህል የተባረኩት ልጆቻቸው ግን ለተመሳሳይ ፈተና ተጋላጭ አልነበሩም። ለማንም ሰው ባለፈ ደካማ ምርጫ ምክንያት የሚመጡ መዘዞችን ለማስወገድ መሻት ካለው አስደሳችው ዜና ታዲያ ጌታ ድክመትንና አመፀኝነትን በተመለከተ በተለየ መልኩ ነው የሚመለከተው። ጌታም ንስሐ ያለ መግባት አመጽኝነት ቅጣትን እንደሚያስከትል አስጠንቅቋል። ጌታ ስለ ድክመቶች ሲናገር ከምህረት ጋር አዛምዶ ነው። ያለ ጥርጥር እነዚህን የአሞናውያን አባቶች ከአባቶቻቸው የስተት ባህል የተማሩት ሁኔታ አለ። ነገር ግን ሁሉም የሰማይ አባታችን ልጆች ወደ ሟች ሕይወት ሲመጡ የክርስቶስ ብርሃንን ይዘው ነው። ከኃጢአታዊ ተግባራቸው መንስኤ ባሻገር ጉዳቱ ሰይጣን ለመበዝበዝ የሚሞክረውን መንፈሳዊ ደካማ ጎንን ለማሳደግ ነው። ደግነቱ ወንጌልን ተምረዋል፣ ንስሐም ገብተዋል። እናም በክርስቶስ ቤዛነት ምክንያት ከሰይጣን ፈተና ይልቅ የተሻለ ጠንካራዎች ሆነዋል። ወደ ከባዱ ላለፈው ሕይወታቸው ለመዞር ምንም አልተፈተኑም። ይልቁኑ ወደ መሪያቸው በመዞር ነፍሳቸውን ሰይጣን እንዳያጭበረብረው እና በጥንቃቄ ወደ ሲኦል እንዳይመራቸው እድሉን አልሰጡትም። የአዳኛችን ቤዛነት ከኃጢአት ብቻ ሳይሆን ያነጻቸው ለክህነት መሪያቸው ምክር ታዛዥ በመሆናቸው አዳኛችን በድክመታቸው ጠብቆ አጠነከራቸው። ኃጢአታቸው ለመተው ባሳዩት ትህትናና ዘላቂ ቁርጠኝነት በጦር ሜዳ ላይ ሊያደርጉት ከሚችሉት በላይ ቤተሰቦቻቸውን ጠብቆላቸዋል። እጅ መስጠታቸው ከበረከታቸው አላገዳቸውም፣ እነሱን አጠንክሯል፣ እናም ብዙ መጪ ትውልዶችን ባርኳል። የታሪኩ መዝጊያ የጌታ ምሕረት እንዴት ደካማ ነገሮችን ጥንካሬ እንዳደረጋቸው ያሳያል። እነዚህ አባቶች ልጆቻቸውን በሄለማን ጥበቃ ስር አድርገው ላኳቸው። ልጆቹ በአደገኛ ውጊያ ውስጥ ተዋግተው እንኳ የተወሰነ ጉዳት ቢደርስባቸውም አንዲት ሕይወት እንኳ አልጠፋም። ለተመናመነው የኔፋውያን ጦር ወጣት ወንዶቹ አስፈላጊ ድጋፍ መሆናቸውን አሳዩ። ወደ ቤት ሲመለሱ ታማኝና የመንፈስ ጥንካሬን ተቀበሉ። ቤተሰቦቻቸው ተባረኩ፣ ተጠበቁ፣ እናም ተጠናክረዋል። በጊዜያችን ከቁጥር በላይ የሆኑ የመጽሐፈ ሞርሞንን ተማሪዎች በእነዚህ ንጹሕ እና ጻድቅ በሆኑ ወጣት ወንድ ልጆች ምሳሌነት ተባርከዋል። እያንዳንዳችን በሕይወታችን ደካማ ምርጫዎችን ያደረግንበት ወቅት ሊኖር ይችላል። ሁላችንም ታዲያ የማዳን ኃይል ያለውን የኢየሱስ ክርስቶስ ቤዛነትን በደንብ ያስፈልገናል። ሁላችንም ስለ ማንኛውም ኃጢአታችን ንስሐ መግባት አለብን። እኔ ጌታ ማንኛውንም ኃጢአት ቢሆን በትንሹ መዝኜ አላይም። ይህንን ማድረግ አይችልም፣ ምክንያቱም እንደሱ ለመሆን ምን እንደሚያስፈልግ ያውቃልና። አብዛኞቻችን ድክመት በባህሪያችን እንዲያድግ ፈቅደናል። በኢየሱስ ክርስቶስ ቤዛነት አማካኝነት እኛም ልክ እንደ አሞናውያን መንፈሳዊ ምሽግ በእኛና በሰይጣን ሊበሰብስ በሚሞክረው ባለፉት ኃጢአቶቻችን መካከል መገንባት እንችላለን። በአሞናውያን አባቶች ዙሪያ የተገነባው መንፈሳዊ ከለላ ራሳቸውን፣ ቤተሰቦቻቸውን፣ አገራቸውን፣ ቀጣይ ዘሮቻቸውን ሁሉ ባርኳል፣ እንዲሁም አጠናክሯል። ለእኛም ይህ እውን መሆን ይችላል። ስለዚህ እነዚህን የዘላለም ምሽጎች እንዴት አድርገን ነው የምንገነባው? የመጀመሪያው ደረጃ መሆን ያለበት ከልብ የሆነ ሙሉ ንስሐ ነው። በኢየሱስ ክርስቶስ ቤዛነት አማካኝነት እያንዳንዳችን ንጹሕ መሆን እንችላለን፣ እናም የአመጻችን ሸክም ይወገድልናል። አስታውሱ፣ ንስሐ ቅጣት አይደለም፣ ክብር ላለው ወደፊት የተስፋ የተሞላ መንገድ እንጂ። የሰማይ አባት በደካማ ጎናችንና በታማኝነታችን መካከል ምሽግ የምንገነባበትን መሳሪያዎች አዘጋጅቶልናል። የሚቀጥሉትን ሐሳቦች ተመልከቱ። ቃል ኪዳን በመግባት የራሳችሁን የቤተ ክርስቲያን ስርዓቶችን ተቀበሉ። ከዛም ያለማቋረጥ በጽናት ላለፉት ዘመዶቻችሁ የቤተ መቅደስን ስርዓቶችን ፈጽሙላቸው። ወንጌልን ከቤተ ክርስቲያን ለቀሉ ወይም አባል ላልሆኑ የቤተሰብ አባላት ወይም ጓደኞቻችሁ አካፍሉ። ይህንን እውነት ማካፈል በሕይወታችሁ የታደሰ ጉጉትን ያመጣል። በሁሉም የቤተ ክርስቲያን አገልግሎት ጥሪ በታማኝነት ተወጡ። በተለይ ደግሞ የቤት ለቤት ትምህርት እና የጉብኝት ትምህርት። በወር የ15 ደቂቃ ብቻ የቤት ወይም የጉብኝት አስተማሪዎች አንሆን። ይልቁንም ለእያንዳንዱ ቤተሰብ አባላት ድረሱ። በግል እወቋቸው። እውነተኛ ጓደኞች ሆኑ። ለእያንዳንዱ ምን ያህል እንደምትቆረቀሩ በደግነት ተግባር አሳዩ። ከሁሉም በላይ የቤተሰብ አባሎቻችሁን አገልግሉ። የባለቤቶቻችሁንና የልጆቻችሁን መንፈሳዊ እድገት ከፍተኛ ቅድሚያ ስጡ። እርስ በርስ ለመረዳዳት ምን ማድረግ እንደምትችሉ ትኩረትን ስጡ። ጊዜያችሁንና ትኩረታችሁን በነጻ አበርክቱ። በእያንዳንዱ በእነዚህ ሐሳቦች አንድ የጋራ መልእክት አለ። ሕይወታችሁን በሌሎች አገልግሎት ሙሉ። ሕይወታችሁን የሰማይ አባት ልጆቻችሁን በማገልገል ስታጡ የሰይጣን ፈተና ከሕይወታችሁ ኃይልን ያጣል። የሰማይ አባታችሁ አጥብቆ ከማፍቀሩ የተነሳ የኢየሱስ ክርስቶስ ቤዛነትን ያንን ጥንካሬ ያመቻቻል። ይህ ድንቅ አይደለምን? አብዛኞቻችሁ የደካማ ምርጮቻችሁን ሸክም ተሰምቷችሁ ይሆናል። እናም እያንዳንዳችሁ ከፍ የሚያደርገውን የጌታ የይቅርታን፣ የምሕረትን፣ የጥንካሬን ኃይል ሊሰማችሁ ይችላሉ። እኔ ተሰምቶኛል። ለእያንዳንዳችሁም ይህ እንደሚገኝ በጌታ በኢየሱስ ክርስቶስ ስም መሰክርላችኋለሁ። አሜን።
We're so grateful to the Tabernacle Choir.
ዘማሪዎች በዚህ ሙዚቃ ስላስደሰቱን ምስጋናችንን አቀርባለን። እንደዚሁም ንግግር ላደረጉልንና ለዚህ አገልግሎት ዝግጅት ላደረጉትም ምስጋና እናቀርባለን። እዚህ ስብሰባ የመጨረሻ ተናጋሪያችን የተወደዱት ነቢያችን ፕሬዚደንት ቶማስ ኤስ ማንሰን ናቸው። ከንግግራቸው በኋላ ዘማሪዎቹ We thank thee, O God, for a prophet in Milan, Mazmuri Zambrallu. Mezgiao salotum imikarbo basaba balshamagile Francisco J. Venyas Yohanal.
In my journal tonight,
I shall write. Bamastao shaylai. ይህ ከነበሩት በሙሉ የጉባኤ አጠቃላይ ስብሰባዎች በሙሉ የሚያነሳሳ እንደሆነ ብዬ ነው የምጽፈው። ሁሉም በመንፈሳዊ የሚያነሳሳ ነገሮች ነበሩ። ወንድሞችና እህቶች፣ ከስድስት ወር በፊት በዚህ አጠቃላይ ጉባኤ ስንገናኝ ውድ ባለቤቴ ፍራንሲስ በአደጋ ሁኔታ ወድቃ በሆስፒታል ተኝታ ነበር። በግንቦት ከተጎዳችበት ለመዳን ከተታገለች በኋላ ወደ ዘላለም ሄዳ ነበር። የእርሷ ሞት በጣም ከባድ ነበር። እርሷና እኔ በጥቅምት 7 ቀን 1948 ዓመተ ምህረት በሶልት ሌክ ቤተ መቅደስ ተጋብተን ነበር። ነገ የተጋባንበት 65ኛው ዓመትን እናከብር ነበር። እርሷ የሕይወቴ ፍቅር ነበረች። የማምናት እና የቅርብ ጓደኛዬ ነበረች። እናፍቃታለሁ ማለት የእኔን ስሜት በደንብ የሚገልጽ አልነበረም። ይህ ጉባኤ በፕሬዝደንት ዴቪድ ኦ መኬ እንደ 12ኛ ሐዋርያት የጠራሁበትን 50 ዓመት የማከብርበት ነው። በእነዚህ ዓመቶች በሙሉ የውድ ጓደኛዬን ድጋፋ ሁል ጊዜ የማገኝ ነበር። በእርሷና ከልጆቿ በመራቅ በኃላፊነት የተሰጠኝን ሳከናውን በምንም የቅሬታ ቃል ከእርሷ ሰምቼም አላቅም ነበር። በብዙ ቀናትና ሳምንቶችን ከእሷ ተለይቼ ጊዜዎችን አሳልፍ ነበረ። እሷም እንደ መልአክ ነበረች። ፍራንሲስ ከሞተች በኋላ ለእኛ ለነበረን ምክር የእኔንና ቤተሰቤን ምስጋና ለማቅረብ እፈልጋለሁ። ብዙ መቶ ፖስታዎችና ደብዳቤዎች ለእኛ ያላቸውን አድናቆት በመግለጽና ለቤተሰባችን የሐዘን መግለጫን ተልከውልን ነበር። በእሷ ስም በቤተ ክርስቲያኑ አጠቃላይ የሚሲዮን ገንዘብ በጎ ድርገት የተሰጡትንም እርዳታ በጣም እናመሰግናለን። ከልብ ከወጣናና ለደግ ቃላቶቻችሁም ዝልቅ እናመሰግናለን። በዚህ በተለያይ በመለያየታችን ጊዜ ለእኔ ከፍተኛ ምቾት ተሰጠኝ የነበረው ስለ ኢየሱስ ክርስቶስ ወንጌል ያለኝ ምስክርነትና ውድዋ ፍራንሲስ ሕያው እንደሆነች በማወቄ ነው። የተለያየንበት ጊዜ እንደሆነ አውቃለሁ። በምድርና በሰማይ ውስጥ ለማስተሳሰር ሥልጣን በነበረው ሰው በእግዚአብሔር ቤት እንደተሳሰርንም አውቃለሁ። አንድ ቀን እንደገና እንደምንገናኝና እንደገናም እንደማንለያይም አውቃለሁ። ይህም እውቀት ይደግፈኛል። ውዶችና እህቶች፣ ማንም ሰው ሐዘንና ስቃይ ሳያገኝ አይኖርም ለማለት አይቻልም። ወይም በሰው ዘር ታሪክ ውስጥ መተራመስ ወይም መሰቃየት ያልነበረበት ጊዜ የለም ተብሎም አይታወቅም። የሕይወት መንገድ ወደ መጥፎ ሁኔታ ሲዞር ለምን እኔ የሚል ጥያቄ ለመጠየቅ ግፍፍት ይኖረናል። አንዳንዴ ችግሩ ለመጨረሻ የሌለው ይመስላል። ጨለማ የማይጠፋ የብርሃን ብርሃን ያል የፀሐይ ብርሃን ያለም አይመስልም። በተሰበረ ዓላማ፣ ተስፋ በተቆረጠና በጠፉ ተስፋዎች ፍርሃት ምክንያት እንደ ተከበብን ይሰማናል። በመጽሐፍ ቅዱስ ያለውን ልመና እንዲህን እንደግማለን። በገልያድ የሚቀባ መድኃኒት የለምን? እንደ ተረሳ ልባችን እንደ ተሰበረ ብቸኛ እንድንሆንም ይሰማናል። የግል መጥፎ ዕድላችን መጥፎ ሐሳብ ባለበት አስተያየት እንመለከታለን። በአብዛኛው ጊዜ የሰማይ ትዕግሥት እንደሚያስፈልገን እየረሳን ለችግራችን መፍትሄ ለማግኘት እንቸኩላለን። የሚመጡብን ችግሮች ለመጽናት ያለብን ችሎታ ይፈትኑናል። በእያንዳንዱ መሠረት መሠረታዊ ጥያቄ አለ። ልንደናቀፍ ወይስ ልፈጽመው? አንዳንዶቹ ከፈተና በላይ ከፍ ለማለት በማይችሉት ምክንያት ይደናቀፋሉ። ለመፈጸም እስከ ሕይወት መጨረሻ ድረስ መጽናትን ያስፈልገዋል። የሚደርስብን ነገሮች እናስብባቸው። ከጥንቱ ኢዮብ ጋር ሰው እንዲሁ ለመከራ ተወልዷል እንላለን። ኢዮብ ፍጹምና ቅን፣ እግዚአብሔርን የሚፈራ ክፋትን የራቀ ሰው ነበር። በሚያደርገው ጻድቅ፣ በንብረቱ ሀብታም የነበረ ኢዮብ ማንንም ሰው ሊያጠፋው ይችል የነበረ ፈተና አጋጠመው። ንብረቱን አጥቶ፣ ጓደኞቹ ተሰድቦ ተሰቃይቶ፣ ቤተሰቡ በማጣት አዝኖ እግዚአብሔርን ስደብና ሙት ተብሎ ነበረ። ይህን ፈተና ተቋቋመ። እናም በልዑል ልብም እንዲህ በማለት አወጀ። አሁን እነሆ ምስክሬ በሰማይ አለ፣ የሚመሰክርልኝም በአርያም ነው። እኔ ግን የመቤዥነት ሕያው እንደሆነ አውቃለሁ። ኢዮብ እምነቱን ቀጠለ። ወደ እኛ የሚመጡ ፈተናዎች ያጋጥሙን እንደ ኢዮብ እናደርጋለን? በሕይወት ምታት ምክንያት ሸክም እንዳለ ሲሰማን ሌሎች እንዲህ አጋጣሚዎች እንደነበራቸው እናም እንዳሸነፏቸው እናስታውስ። በዚህ የጊዜያዊ ፍጻሜ ውስጥ የቤተ ክርስቲያኗ ታሪክ ትልቅ ቢኖራቸውም ቀጥተኛና ደስተኛ በሆኑ አጋጣሚዎች የተሞሉ ናቸው። ምክንያቱም ምንድን ነው? የኢየሱስ ክርስቶስ ወንጌል የሕይወታቸው ዋና ክፍል እንዳደረጉት ምክንያት ነው። ከሚያጋጥማቸው የሚያድነን ይህንንም ነው። አስቸጋሪ ፈተናዎች ይኖሩናል። ነገር ግን እነዚህን ለመቋቋምና ለማሸነፍ ችሎታ ይኖረናል። ከበሽታ መኝታ፣ ከእንባ በረጠበት ራስ ወደ ሰማይም ከፍ የሚያስደርገን አልጥልህምና አልተውህም በሚለው በመለኮታዊ ማረጋገጫ እና ወይም ቃል ኪዳን ስለ ሰማን ነው። እንደዚህ አይነት መጽናኛ ታላቅ ዋጋ አለው። በዓለም አቀፍ የጥሪ ኃላፊነቴን ለማሟላት ስጓዝ ብዙ ነገሮችን ለማየት ችያለሁ። ከእነዚህ ታናሽ ያልሆነው ሐዘንና ስቃይ ሁለንተናዊ እንደሆነ ነው። በሐዘን ያሉት፣ የታመሙት፣ ከጋብቻ መፋታት ላይ የሚጋጠማቸው፣ መንገዳቸውን ያጡ ልጆች ያላቸው፣ ወይም በኀጢአት ምክንያት የሚሰቃዩት ስጎበኝ ለመግለጽ የማልችለው የልብ መሰበርና ሐዘንን ተመልክቻለሁ። ዝርዝሩ ረጅም ነው፣ ምክንያቱም ሊደርስብን የሚችሉ ነገሮች፣ ችግሮች ለመቆጠር አይቻሉምና። አንድ ምሳሌን አጥብቀው ለመጠቆም አስቸጋሪ ነው። ግን ስለ ፈተና ሳስብ ሐሳቤ በልጅነቴ ሰንበት ትምህርት አስተማሪ ስለነበሩን ወንድም ብረምስ ይሄዳል። እርሳቸው በጣም ጥሩ የሆኑ ታማኝ የቤተ ክርስቲያን አባል ነበሩ። እርሳቸውና ባለቤታቸው ሴዲ ስምንት ልጆች ነበሯቸው። ዕድሜያቸው ከእኛና ቤተሰብ ጋር ልክ አንድ የሆነ ነበረ። ፍራንሲስና እኔ ከተጋባን ከወርዱ ከወጣም በኋላ ወንድምህና እህት በርስም እኔና ቤተ ክርስቲያንን በጋብቻና በለቅሶ ጊዜ እናያቸው ነበር። በ1968 ዓ.ም ወንድም በርስም ባለቤታቸው ሞቱ። አሞቶቹም ሳያልፉ ከስምንቱ ሁለቱ ልጆቻቸው ሞቱ። አንድ ቀን ከ13 ዓመት በኋላ የወንድም ብረም የልጅ ልጅ በስልክ ደወችልኝ። አያቷ 105ኛ ዓመታቸው ላይ እንደ ደረሱ ነገረችኝ። በትንሽ መከባከቢያ ቦታ ይኖራሉ፣ ግን በየሳምንቱ በሰንበት ከቤተሰባችን ጋር ተገናኝተን የወንጌል ትምህርት ያስተምሩናል አለች። ቀጥላም ባለፈው እሁድ አያታችን እንዲህ አሉ፣ ውዶቼ በዚህ ሳምንት እሞታለሁ። ታሚ ሞንሰን እባካችሁ ጥሩ፣ ምን ማድረግ እንደሚገባ ያውቃል አሉኝ። ወንድም ብረምስን በሚቀጥለው ምሽት ጎበኛዋቸው። ለብዙ ጊዜ አይቻቸው አላቅም ነበር። መስማት ስለማይችሉ ልነጋገራቸው አልችልም ነበር። ዓይናቸው ስለማያይም ልጽፍላቸውም አልቻልኩም ነበር። ቤተሰባቸው ሊያነጋግራቸው የሚችሉት ቀኝ እጃቸውን ይዘው የሚጎበኘውን ሰው በግራ እጃቸው ላይ ለመጻፍ እንደሆነ ተነገረኝ። የተነገሩኝም እንደዚህ አይነት ነገሮች የሚነገሯቸውን ነገሮች በሙሉ በእጃቸው ላይ በመጻፍ ይነገራቸው ነበር። የተነገረኝንም ተከትዬ ስሜን ቶሚ ሞንሰን በማለት ጻፍኩኝ። ወንድም ብረስም በጣም ተደሰቱ። እናም እጆቼን ወስደው በራሳቸው ላይ አሳረፉት። ፍላጎታቸው የክህነት በረከት ለመቀበል እንደሆነ ታወቅኩኝ። ከዚያም በኋላ ወደዛ ቦታ የነዳኝ ሰውዬ ከኔ ጋር አብሮ ቆሞ እጃችንን በራሳቸው ላይ አሳርፈን ፍላጎታቸውን የሆነውን በረከት ሰጠናቸው። ምንም እንኳ የሰጠናቸው በረከት ለመስማት ባይችሉም መንፈስ በዚያ ጠንካራ ነበር እና ያስፈለጋቸውን በረከት እንደሰጠናቸው ለማወቅ መነሳሻ እንደነበራቸው አምናለሁ። በፊታቸው የነበረው ፈገግታና የተናገሩትን ቃላት ልቤን ነክተው ነበረ። ከሳምንት በኋላ ልክ ወንድም ብረስ እንዳሉት ሞቱ። ባልነበራቸውም ላይ አላተኮሩም፣ ነገር ግን ብዙ ለነበራቸው በረከቶች ጥልቅ ምስጋና ሁል ጊዜም ነበራቸው። እንዲህም ብለው ተናግረውን ነበረ፣ አመሰግናለሁ፣ የሰማይ አባቴ ለእኔ መልካም ነበር አሉኝ። እሳቸውም ከአንድ ሳምንት በኋላ አለፉ። ባልነበራቸው ነገር ላይም አላተኮሩ። የሰማይ አባታችን የሚያስደስቱ ብዙ ነገሮች ይሰጠናል። መቋቋም ባለንም ፈተናዎች ለመማር ለማደግና ለመተናከር እንደምንችልም ያውቃል። ልባችን የሚሰበርና የምናዝንበት የምናለቅስበት እና ምንም ያህል እንደምንችል የሚመዘንበት ጊዜ እንደሚኖር ያውቃል። ነገር ግን እንደነዚህ አይነት ችግሮች ለሚሻል ሁኔታ እንድንቀየር የሰማይ አባታችን በሚያስተምረው መሰረት ህይወታችን እንድንገረባ በነበረብን የተለየ እንዲሁም የተሻለ እንድንሆን ከዚህ በፊት የተሻለ እውቀት እንዲኖረን የሌሎች ጉዳዮች የሚሰማን እንድንሆንና ከነበረን በላይ የሆነ ምስክሮች እንዲኖረን ያደርጋሉ። ይህም ዓላማችን መሆን ይገባዋል። በፀሐይ ብርሃንና በጥላ ስንሄድም የምንቋቋምና የምንጸና አሁን ደግሞም በተጨማሪ መንፈስ የተጣራ መሆን ይገባናል። በምናሸንፋቸው ፈተናዎችና በምንቋቋማቸው ችግሮች ባይሆን ኖሮ እንዳለንበት የዘላለም ሕይወት እንደሆነው ዓላማችን በትንሽም ይሆን በምንም አናድግም ነበር። ገጣሚው በሚቀጥለው ቃላት ይህንን ሐሳብ አቅርቦ ነበር። ጥሩ እንጨት በቀላል አያድግም። ጠንካራው ነፋሱ ዛፉን ያጠናክረዋልና ሰማይ ሲርቅ እርዝሙ ታላቅ ይሆናል። አሎ ነፋሱ ሲጨምር ጠንካራውም ብዙ ይሆናል። በፀሐይና በብርድ በዝናብና በበረዶ በዛፎችና በሰዎች ጥሩ እንጨትም ያድጋል። መምህር ብቻ የፈተናውን ዝልቅነት ሕመማችንንና የምንሰቃይበትን የሚያውቀው በፈተና ጊዜ ዘላለማዊ ሰላም የሚያቀርብልን እሱ ብቻ ነው። የሚሰቃየው ነፍሳችንን በሚያጸናው ቃላቱ የሚነካው እርሱ ብቻ ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔ አሳርፋችኋለሁና። ቀበሬን በላያችሁ ተሸከሙ፣ ከእኔ ተማሩ፣ እኔ የዋህና በልቤ ትሑት ነኝና ነፍሳችሁም እረፍትን ታገኛለችና። ቀንበሬ ልዝም ሸክሜም ቀላል ነው። መልካም ጊዜም ይሁን መጥፎው እርሱ ከእኛ ጋር ይገኛል። እንደማይቀየርም ቃል ገብቶልናል። ወንድሞቼና እህቶቼ፣ በሕይወት ፈተና ጊዜ የማይቀንስና የማይጨምረው የሰማይ አባታችን ታማኝነት ይኑረን። እርሱን ለማስታወስ ችግር እንዲያጋጥሙን አያስፈልገንም። እናም ለእርሱ እምነታችንን ለመስጠት ወደ ትሑትነት መገፋፋት ያስፈልገናል። ወደ ሰማይ ለመቅረብ ሁል ጊዜ እንጣር። ይህንንም ለማድረግ ወደ እርሱ እንጸልይ። እናም በየቀኑ እርሱን እናድምጥ። የፀሐይ ብርሃን ወይም የዝናብ ቀን ቢሆንም ሁል ጊዜም እርሱን እንፈልገዋለን። እንዲህ የሚለውን የእርሱን ቃል ኪዳን እኛም የምንፈልገው ይሁን። አልጥልህም፣ አልተውህምም። በነፍሴ ጥንካሬ በሙሉ እግዚአብሔር ሕያው እንደሆነ እንደሚያፈቅረን አንድያ ልጁ ሕያው እንደሆነ እናም ለእኛ እንደ ሞተ እናም የኢየሱስ ክርስቶስ ወንጌል በሕይወታችን ጨለማ ሰብሮ የሚገባ ብርሃን እንደሆነ እመሰክራለሁ። ይህም እንዲሆን የምጸልየው በቅዱሱ በኢየሱስ ክርስቶስ ስም ነው። አሜን።
Our dear Heavenly Father,
ውድ ሰማይ አባታችን ሆይ በዚህ ቆንጆ ጉባኤ መጨረሻ ላይ ምስጋናችን እና ለዚህ ሁሉ ለሰማነው ምስጋና እናቀርባለን። ዛሬ ከአገልጋይ ለሰማነው መልእክት ምስጋናችን እናቀርባለን እና ዳግመኛ ለተመሰረተው ኢየሱስ ክርስቶስ ወንጌልም እናመሰግናለን። ለኃጢአት ክፍያ ለዚህ ሕይወታችን ስለሆነም ምስጋና እናቀርባለን። ዛሬ ጠዋት ለተቸገሩት ሁሉ እና ስቃይ ላለባቸው እና መከራ ላለባቸው ሁሉ ጸሎታችን እናደርጋለን። ችግራቸው በኢየሱስ ክርስቶስ እንዲወገድ ጸሎታችንም ነው። በዓለማት ላሉ ሚስዮናችን እና ወንጌል ለሚሰብኩት ሁሉ እንደዚሁ በልከልበ ወደ ልባችን እንድንወስድ ዛሬም ለተቀበልነው መልእክት ወደ በልባችን እንድንይዝ አድርገን ይህንንም የምንለው በኢየሱስ ክርስቶስ ስም አሜን።
This has been a broadcast of the 183rd
የቀረበው የ183ኛ ዓመታዊ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን ጉባኤ ነው። ተናጋሪዎች ከአጠቃላይ ባለስልጣናትና ሹሞች የተመረጡ ሲሆን እና የዚህ ሙዚቃ በሞርሞን ታበርናክል ዘማሪዎች ነው። ይህ ስርጭት የቀረበው እንደ ህዝብ አገልግሎት ቦንቪል ማካባቢያ ሲሆን ካለ ፍቃድ ማባዛት ወይም መቅዳት በጣም የተከለከለ ነው።